ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ዛሬ የጌታን ቃል ነኝ የማነብላችሁ። በአንድ በኩል because ይሄ የሆነበት ምክንያት ትንሽ ስላምታታናችሁ ጭምር ነው። ዛሬ በምንመለከተው የማቴዎስ ወንጌል ምዕራፍ 24 ላይ ባለፈው ሳምንት የጀመርነውን ስለሆነ ለመጨረስም እናስበው ያላስፈልገን። ሶ ባለፈው ሳምንት ካስተዋወሳችሁ ከቁጥር 3 ጀምሮ እስከ ቁጥር 8 አካባቢ ድረስ ለማየት ነበር ፕላናችን። አልጨረስነውም። ሶ ስላልጨረስነው ደግመን ስለምናነበው ጭምር ነው የተውናችሁ የነበረው። ግን በኋላ ሳይ ደግሞ ትንሽ ተያያዥነት ስላለው ዛሬ ትንሽ ከማቴዎስ ወንጌል ምዕራፍ 24 ከቁጥር 6 ጀምሮ እስከ ቁጥር 14 ድረስ ያሉትን እናነብና እዛ ላይ ዋና ዋና ሐሳቦችን ለማየት እንሞክራለን። ማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ያለውን ትንሽ ስላነበብ ነው ከቁጥር 6 እንጀምራለን ዛሬ። ቁጥር 6 ጀምሮ እስከ ቁጥር 14 ድረስ አዲስ ኮንሴፕት ስለሆነ የተያያዘ ማሳብ ስለሆነ እሱን በማንበብ እንጀምራለን። እንደዚህ ይላል። ቁጥር 6 ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ቁጥር 9 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ ብዙ ሰዎች ፍቅር ተቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። እንጸልይ። እንዲያስተምረን እግዚአብሔር እንዲያነቃንም ጭምር። ባለፈው ሳምንት እንዳየነው ነው ወዳጆቼ፣ ይሄ ለመጨረሻ አለው። ይሄ ማስፈራሪያ ሳይሆን ታላቅ ተስፋ ነው። ቅዱስ መጽሐፍ እንደሚነግረን ይሄ የተባረከው ተስፋችን ነው። ለሚያምን ሰው የተባረከው ተስፋችን። ግን አልቲሜትሊ ይሄ ዓለም እንደምናውቀው ማብቂያ አለው። ይሄ ዘመን እንደምናውቀው ማብቂያ አለው። ሶ ነቅተን እንድንኖር ነው የእግዚአብሔር መንፈስ እየተናገረን ያለው። ለርሱ እንጸልያለን። እግዚአብሔር በቃሉ ሲናገረን ልባቸው ይቃጠልባቸው ነበር ተብሎ እንደተጻፈ ልባችን ደግሞ እንዲቃጠል እንዲነሳሳ ለእግዚአብሔር ለመኖር እንጸልያለን። ጌታ እግዚአብሔር ሆይ እናመሰግናለን ስለሰማነው ምስክርነት፣ ስለ ጽዮንና እግዚአብሔር አምላክ ሆይ እርሷን ስለመሳሰሉ የወንጌል መልእክተኞች እናመሰግናለን። የኢየሱስ ክርስቶስን ስምና ክብር ተሸክመው በየገጠሩ በየከተማው እግዚአብሔር አምላክ ሆይ ብዙ ስደትን እየተቀበሉ ወንጌልህን ስለሚያገለግሉ ሚስዮናውያን እናመሰግናለን። ክብር ላንተ ይሁን። እግዚአብሔር አምላካችን ሆይ እዚህ ስለተሰባሰብነው ህዝብ ኦንላይን ደግሞ አብረውን ሆነው ስለሚከታተሉ ሁሉ እናመሰግናለን። እንለምናለን ዛሬም ቅዱስ መንፈስ በመካከላችን እንዲያልፍ እንድታስተምረን እንድትናገረን እንድትቀሰቅሰን እግዚአብሔር ሆይ እነኚህ ቃላት ያንተ ቃላት ናቸውና ራስህ ቆርሰህ እንድትሰጠን እጸልያለሁ። ጌታ ሆይ እኔ እንደ ምልክት ነው በህዝብ ፊት የምቆመው፣ በእኔ ውስጥ አልፈ እንድትናገር ራሴን እሰጥሃለሁ። የህዝብ ልብ የሁላችን ልብ እግዚአብሔር አምላክ ሆይ እዚህ ያለነውን በየተለያየ ቦታ ሆነው የሚሰሙንን ልባችን የተከፈተ ይሁንልን። ጊዜያችንን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። ማቴዎስ 24 ዛሬ መጣች ሰዎች ስለ ዘመን ፍጻሜ ስለ መጨረሻው ዘመን ጌታ ኢየሱስ ያስተማረው ነው። ማቴዎስ 24 እና 25 እየተማረን ያለ ነው። ትንሽ ከበድያም የሚሉ ነገሮች ከስከስ ይያሉ መኖራቸው አይቀርም ግን እንማራለን ማለት ነው። በቃ እየመጣ እሱን ነው እናረጋው። አንድ ነገር ትንሽ ለማስተዋወስ ያህል ሰሞኑን ከሰኞ ጀምሮ የህማማት ሳምንት ነው። የጌታችን የመጨረሻ ሳምንት የጌታችን ከመሰቀሉ እስከ ስቅለቱ ድረስ ያሉ የመጨረሻ ሳምንት የሚታሰብበት ነው በአገራችን። እኔ በዓላትን ወንድሞቼና እህቶቼ ስለ በዓላት የሚከራከሩ ሰዎች አሉ እና ሳቄ ይመጣል። በዓላትን እኛ እንደ ድል መጠቀም በጣም ጥሩ ነው። እንኳን የኢየሱስ ስም ተጠርቶ ባይጠራ እንኳን ለማስገባት መሞከር በጣም ጥሩ ነው። ይሄ ደግሞ በጣም የኢየሱስ ስም የሚጠራበት ነው እና በጣም ጥሩ አጋጣሚ ነው ለአገራችን። ቁጭ ብለን የህማማቱን ሰሞን የምናስብበት ሳምንት ነው ከሰኞ ጀምሮ። እኔ ተስፋዬ የነበረው በዚህ በህማማት ሰሞን ማቴዎስ 26 እንገባለን የሚል ተስፋ ነበረኝ። ህማማቱን አብረን እንድናይ ማለት ነው። ከዛ አልሆነም። ሳይሆን ሲቀር ሁለት ምርጫ ነበረን፣ ወይ ር ብለን አጣድፎ ህማማቱ ላይ ማቴዎስ 26 እናንተን ማስገባት። ፌር አይደለም ይሄ። ለበዓል ብለን ከምናጣድፋችሁ ቀስ እያለን አይተን የእግዚአብሔር ቃል በደረስንበት ጊዜ ይደርሳል በሚል ነው። ግን አንድ ነገር ብናረግ ምን ይመስላችሁ? ከሰኞ ጀምሮ በሚመጡት ጊዜያት ማቴዎስ 26 ጀምሮ ያለውን የህማማት ሰሞን ብናነብ፣ እንደርስበታለን ብለን ተስፋ ያደረግነውን በግላችን ብንደርስበት፣ እያነበብን ብንቆይ፣ ሜዲቴት ብናረግ፣ ኢትስ ጉድ ሳምንት። በጣም ሜዲቴት ብናረግ፣ ብንጸልይ፣ በእግዚአብሔር ፊት ብንሆን፣ የኢየሱስን የመጨረሻ ቀናት እያየን ብንቆይ፣ አይ ቲንክ በጣም ለብዙ ለመታነጽ ይሆንልናል ብዬ አምናለሁ። እሱን አሳስባችኋለሁ። ማቴዎስ 26 ዘለል እያላችሁ እንድታዩ አሳስባችኋለሁ። ዜን አርብ ዕለት እንገናኝና ደግሞ ማሳረጊያውን እዚህ ስቅለት በዓልን አብረን እናከብራለን። እሁድ እሁድ እዚህ ቤተክርስቲያን ሰርቪስ የለም፣ ቤታችን ነው የምናከብረው ፋሲካን። ምናልባት መምጣት ትችላላችሁ፣ ግን ባዶ ነው ቸርቹ። እሱን በዛው እንድታውቁ በሚል የቤተሰብ ጊዜ እንዲኖረን በሚል ማለት ነው። ዛሬ ግን ማቴዎስ 24 ባለፈው ሳምንት ጀምረነዋል። ማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ተያይዘው ነው የምንመለከታቸው። ዛሬ እኔ በጣም ዝርዝር የሆኑ ትምህርቶችን ከማየታችን በላይ በጣም የምመኘው አነባበቡን ማቴዎስ 24ንና 25ን ስናነብ ትንሽ አነባበቡን ከተማርን ራሱ ይበቃል ብዬ አስባለሁ። እንዴት ልናነበው ይገባል? ማቴዎስ 24ና 25ም የተለያየ አይነት አነባበብ ስላለ አነባቡ ላይ ተስማምተን በትክክል አተረጓጎም በትክክል አነባበቡ ላይ እሱን ካየን በጣም ጥሩ ነው ብዬ አስባለሁ። 24ና 25 ትንሽ ወደ ኋላትን ሪፍሬሽ ለማድረግ ያህል የቁጥር 3 ላይ የተነሳ ጥያቄ መልስ ናቸው ነኝ ሁለት ምዕራፎች። ቁጥር 3 ላይ ምን ተነሳ? ደቀ መዛሙርቱ ከመቅደሱ ወጥቶ ሲሄድ አይተው አንድ ጥያቄ ጠየቁት። ጥያቄ በመጀመሪያ ደረጃ መቅደሱን ሊያሳዩት ሞከሩ። ታስታውሱ ከሆነ መቅደሱን አሳዩት። እንዴት ባሉ ድንጋዮች እንደታነጸ ተመልከት አሉት። መቅደሱን እሱ በደብረ ዘይት በማዶ በኩል ነበረ። ይሄ የደብረ ዘይት ተራራ ስብከቱ ነው የኢየሱስ። ዜን አሳዩት። ጌታ ኢየሱስ ድንጋይ በድንጋይ ላይ ሳይፈርስ በዚህ ተናግሮ ብቻ እንዳልሰማራ ሲል ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ሰው ይፈርሳል አለ ቤተ መቅደሱ። ይሄ ግሎሪየስ ቤተ መቅደስ እየተሰራ ያለ ቤተ መቅደስ ታላቅ ቤተ መቅደስ ይፈርሳል አለ። ሶ የቤተ መቅደሱን መፍረስ አስቀድመው ነቢያቶቻቸው በተናገሩት መሰረት ይህ የቤተ መቅደስ መፍረስ ከዘመናት ጋር የተያያዘ ስለሆነ ከዘመን ፍጻሜ ጋር የተያያዘ ስለሆነ ንገረን አሉት። ንገረን ይህ መቼ ይሆናል? ሁለት ጥያቄዎች ነው የጠየቁት፣ ግን ተያያዥ ናቸው። ላስት ዊክ እንዳየነው ቁጥር 3 ተመልከቱ። መጽሐፍ ቅዱስ አጠገባችሁ ቢኖር በጣም ጥሩ ነው፣ የዘመን ጉዳይ ስለሆነ። ቁጥር 3 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? አንድ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ፓሩሲያ ላስት ዊክ ያየነው የአንተ መምጣትና የዓለም መጨረሻ የዘመኑ መጨረሻ ይላል። የአንተ መምጣትና የመጨረሻው ዘመን የዘመኑ መጨረሻ የዓለም መጨረሻ ምልክቱ ምንድን ነው? ፕሪዲክት አርግልን። እንዴት ነው የምናውቀው? እና የአንተ የመምጣትህ እና የዘመኑ መጨረሻ ምልክቱ ምንድን ነው? የመቅደሱ መፍረስ ከዘመን ፍጻሜ ጋር የተያያዘ ስለሆነ መቼ ነው የሚሆነው? መቼ ነው የሚሆነው? ምልክቶቹ ምንድን ናቸው? እንዴት ነው የምናውቀው? ዘመን ሊያልቅ ሲል ነው ጥያቄው። በጣም ግልጽ ማድረግ ጥሩ ነው። ምናልባት አንዳንዶቻችሁ ጥያቄ ሊኖራችሁ ይችላል። ጌታ ኢየሱስ እኔ በደቀ መዛሙርቱ ልክ የመለሰው አይመስለኝም። ይህን ጥያቄ ከደቀ መዛሙርቱ ጥያቄ በላይ ነው የመለሰው። ተመስገን ነው በጣም። የደቀ መዛሙርቱ አስተሳሰብ ምናልባት መቼ ይፈርሳል መቅደሱ፣ መቅደሱ መቼ ይፈርሳል ብቻ ሳይሆን መቼ ነው የምትመጣውም ኢየሱስ ሞቶ ተነስቶ ወደ ሰማይ አርጎ ግሎሪየስ በሆነ መንገድ የሚመለስበትን ያመላለስ አይነት ሳይሆን መቼ ነው የምትገለጠው? ዩርፓሩሲያ በኢየሩሳሌም አሁን ኢየሩሳሌም ከተማ ስለገቡ ያን ሰሞን የሚሆን መስሏቸው ነበር። if you like last week ያነበብነው ያን ሰሞን የሚሆነውን ነው የጠየቁት። ይሄ ሰሞን ምን ይሆናል ነው የነሱ አስተሳሰብ። ይሄ ሰሞን ነው ይሄ ሰሞን በኢየሩሳሌም ምን ይሆናል? መቅደሱ ይፈርሳል ወይ? መቼ? ነገ ነገር ነው። እሱም አንዳንድ ጊዜ ሲናገር ዮሐንስ ወንጌል ማይታችሁ እንደሆነ ይሄን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ይል ስለነበር ሶቻ ኢሚዲየት ነገር ነው የፈለጉት። ለነርሱ ኢሚዲየት ነው። አሁን እኛ እንደምናስበው የ2000 የ3000 ዘመን እያሰቡ ሳይሆን ኢሚዲየት መቼ ነው የምትገለጠው? በክብር ነው። በአህያው ርንጭላ ተገልጧል። በትህትና ሲገባ ተገልጧል። ግን ግሎሪየስ በሆነ በፓሩሲያ ሴንስ ላስት ዊክ ያየነው በፓሩሲያ በነገስታት ክብር ሴንስ በነገስታት ክብር ሴንስ መቼ ነው የምትገለጠው? ይሄ ደግሞ ያለም መጨረሻን የሚያመለክት ስለሆነ የመቅደሱ መፍረስ ምልክቱ ምንድነው? እንዴት እናውቃለን ነው የኢየሱስ ምላሽ። ዘመናትን የተሻገረ ፕሪዲክሽን ነው። ይሄ ነው በፊታችሁ ማቀርበው ዛሬ። ዘመናትን የተሻገረ ፕሪዲክሽን ነው የተናገረው ጌታ ኢየሱስ። ሶ ማቴዎስ 24 እና 25ን በተመለከተ ወገኖቼ፣ ማቴዎስ 24 እና 25ን በተመለከተ አንዳንድ ሰዎች የማቴዎስ ወንጌል ምዕራፍ 24 እና 25 ትንቢቶች እና ፕሪዲክሽንስ ሙሉ በሙሉ የወደፊት ናቸው ብለው ነው የሚተረጉማቸው። ሙሉ ለሙሉ ኤክስክሉሲቭሊ ፊውቸር ናቸው። ስለ ወደፊት ስለሚሆነው ነው የሚናገረው ኢየሱስ የተናገረው። መጨረሻ ላይ ስለሚሆነው አሁን እኛ ራሱ ያልደረስንበት መጨረሻ ላይ ስለሚሆነው ነው ጌታ ኢየሱስ የተናገረው ብለው ሙሉ ለሙሉ የወደፊት ያረጉታል። የወደፊት ያረጉታል ሙሉ ለሙሉ ምን ማለት ነው? ማቴዎስ 24 እና 25 በተወሰነ ደረጃ በሰባ ዓመተ ምህረት ቤተ መቅደሱና ኢየሩሳሌም ስትፈርስ የተፈጸመ ኤሌመንት ቢኖራውም በአብዛኛው ኢየሱስ የተናገረው ወደፊት ጌታ ኢየሱስ በክብር ከመመለሱ በፊት ቅዱስ መጽሐፍ ማቴዎስ 24 ላይ በተለይ ኔክስት ዊክ የለም ለካ ኔክስት ዊክ ስቅለት ነው። ከዛ ቀጥሎ ባለው ሳምንት እንደርስበታለን። ታላቁ መከራ የሚባለው እንመጣበታለን። ማቴዎስ ወንጌል ምዕራፍ 24 ከቁጥር 15 ጀምሮ በዓለም ላይ እስከዛሬ ድረስ ታይቶ የማይታወቅ መከራ ይመጣል ስለሚል ታላቁ መከራ the great tribulation የምንለው የሰባት ዓመቱ መከራ ሲባል ሰምታችሁ እንደሆነ ትንሽ ላሳያችሁ ሞክራለሁ። የሰባት ዓመቱ መከራ ማለት በምድር ላይ ታይቶ የማይታወቅ የመከራ አይነት የሚመጣበት በመከራችን ምድር እግዚአብሔር የሚቀጣበት ከዚህ የተነሳ የኪዳኑ ህዝብ እስራኤል ወደ መሲሁ ወደ ክርስቶስ የሚመጣበት በጣም ብዙ ነገሮች የሚደላደሉበት ለክርስቶስ መምጣት ማለት ነው። እሱ የታላቁ መከራ ይባላል። እና በጣም ብዙ የመጽሐፍ ቅዱስ አስተማሪዎች እኔም ማከብራቸው ጨምሮ ይሄ ኤክስክሉሲቭሊ ጌታ ኢየሱስ የተናገረው በሰባ ዓመተ ምህረት ስለሚሆነውና ወደፊት ደግሞ በታላቁ መከራ ዘመን ስለሚሆነው ነው የተናገረው ብለው ሙሉ ለሙሉ ፊውቸር ያደርጓቸዋል። አንዳንዶቹ ደግሞ እነኚህን የማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ትንቢቶችና ፕሪዲክሽንስ ሙሉ ለሙሉ ኦሬዲ የተፈጸሙ የኋላ ያረጋቸዋል። በቃ ባይብል ስኩል እኮ ገባችሁ ማለት ነው። ባጭሩ ኮምፕሊትሊ የኋላ ናቸው፣ ኦሬዲ ተፈጽመዋል ነው። ማቴዎስ 24 እና 25 አሁን በቤተ ክርስቲያን ዘመን ያን ያህል አስፈላጊ ፕሪዲክሽንስ አይደሉም። ያን ያህል የሚሆን አይደለም። ቁጭ ብለን የምንጠባበቀው ነገር የለም። ኢየሱስ ይመጣል አንድ ቀን በቃ ይመጣል ነው። ከዛ ውጪ ዝርዝር ነገር ኢየሱስ አላስተማረም ብለው ያምናሉ። ሙሉ በሙሉ ስላለፈ ታሪክ ነው የሚናገረው ብለው ያምናሉ። በተለይ ጌታ ኢየሱስ የተጠየቀው ስፔሲፊካሊ ኢየሱስ የተጠየቀው ንገረን መቼ ይሆናል ይሄ የመቅደሱ መፍረስ ስለሆነ ሰባ ዓመተ ምህረት ላይ ባለፈው ሳምንት ስላነሳ ነው። ዝም ስላላችሁ እኮ ነው የምታስደግሙኝ። ባለፈው ሳምንት ስላነሳ ነው። በሮማውያን ላይ ባመፁ ጊዜ ሮማውያን መጥተው ቀጥቅጠው ከተማይቱን አቃጥለው መቅደሱን አፍርሰው ድንጋይ በድንጋይ ላይ ፈርሷል። ተፈጽሟል ይሄ። ሶ ኢየሱስ የተናገረው ከመቅደሱ መፍረስ ጋር የተያዘ ስለሆነ ሰባ ዓመተ ምህረት ላይ ስለመጣው አመጣጥ እነሱ የሚያስቡት መጣ ነው። ምን ሊያደርግ መጣ? የተናገረውን ኢየሩሳሌምን መቅጣትና የቤተ መቅደሱን መፍረስ ሊፈጽም መጣ ማለት ነው። እና ስለ እሱ ነው የሚናገረው። ኮምፕሊትሊ ሆኗል ብለው ያምናሉ። በተለይ ደግሞ ጌታ ኢየሱስ ልንደርስበት እንሞክራለን ቁጥር 34 ላይ ይሄ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ስላለ በዚያ በሐዋርያት ዘመን ሐዋርያት ከማለፋቸው በፊት የተጠናቀቀ ነው ይላል። ሶ አብቅቷል። እና ወደፊት የሚመጣ ታላቁ መከራ፣ ጦርነት፣ የጦር ወሬ ምናምን የሚባሉ ነገሮች፣ የእስራኤል ጉዳይ የለም። ኢየሱስ ዳግም ይመለሳል፣ ያበቃል ነው። እና ሙሉ ለሙሉ የኋላ አድርገው ያዩዋቸዋል ነው። ጌታ ኢየሱስ የተናገራቸው የማቴዎስ 24 እና 25 ትንቢቶች፣ አመላካቾች predictions ሙሉ ለሙሉ ያለፉና የተጠናቀቁ ስለ 70 ዓመተ ምህረት ብቻ ነው ብዬ አላምንም እኔ። እየቸግረኛል ሳነብ። ደቀ መዛሙርቱ ስላወራ ደቀ መዛሙርቱ የሰባው ዓመተ ምህረት እስከዚያ ድረስ የሚቆይ ኮንሴፕትም አልነበራቸውም። የዚያው ሰሞን ነበሩ። ኢየሱስ የብዙ ዘመናት ነው ያወራው፣ እስከ መጻቱ ድረስ ያለው ነው ያወራው፣ በመካከል ስለሚካሄዱ ነገሮች ነው ያወራው። ሙሉ ለሙሉ ኤክስክሉሲቭሊ አልፏል፣ ተጠናቋል፣ ተፈጽሟል ብዬ ላምን አልችልም። ለምን? አንዳንድ ኢየሱስ የተናገራቸው ነገሮች በሰባው ዓመተ ምህረትና ያን ጊዜ በሆነው ብቻ ሊሚት ለማድረግ በጣም ያስቸግራል። ለምሳሌ እነኚህ ሁሉ የምጣር መጀመሪያ ናቸው አለ። ምዕራፍ 24 ቁጥር 8 ልክ ኢንቴንሲፋይድ እየሆነ እንደሚመጣ ምጥ ማለት ነው። ልክ ወላጅናት ምጥ አላት። እሱ ምጥ ያንድ ጊዜ አይደለም። ምጥ እየጨመረ ኢንቴንሲፋይድ የሚሄድ አይነት እየሆነ የሚሄድ አይነት አርጎ ስለተናገረ። ሌላስ በጣም ብዙ ነገሮች ለምሳሌ ገለጥ ስታረጉ ማቴዎስ ወንጌል ምዕራፍ 24 ቁጥር 29 እና 31 70 ዓመተ ምህረት ላይ ተፈጽሟል ይሄ ብዬ ላምን አልችልም። ፕሬዲክሽን አለ ወደፊት ብዬ ነው ማምነው። 29 እስከ 31 ለምሳሌ ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ፣ እስራኤል ብቻ ሳይሆን የምድር ወገኖች ሁሉ ዋይ ዋይ ይላሉ። ኢትስ ኖት ጀስት ኢየሩሳሌም ያለ መቅደስ መፍረስ ብቻ አይደለም፣ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር ስለ ግሎሪየስ አመጣጡ ነው ኢየሱስ የሚያወራው። በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ሰባ ዓመተ ምህረት ላይ ብቻ ይህን ሊሚት ላደርግ አልችል። ከጫፍ እስከ ጫፍ መምጣቱ የሚታወቅ ሲግኒፊካንት የሆነ በክብር በኃይል በአራቱ ማዕዘን የሚታይ ክብር የሞላበት አመጣጡንም ጭምር የሚናገር ስለሆነ ምዕራፍ 25 ቁጥር 31 የሰው ልጅ በክብሩ አይታችሁት እንደሆነ የሰው ልጅ በክብሩ በሚመጣበት ጊዜ ይልና ከእርሱም ጋር ቅዱሳን መላእክቱ በሚመለሱበት ጊዜ እንዲያውም በግራና በቀኝ አርጎ የመጨረሻ ዳኝነት እስከሚሰጥበት ቀን ድረስ ነው የሚናገረው። ፍየሎቹን በግራ በጎቹን በቀኝ እንደርስበታለን አንድ ቀን አርጎ ዳኝነት የሚሰጥበትን ሁሉ ያካተተ ስለሆነ ሙሉ ለሙሉ ወደኋላ የተፈጸመ የሰባ ዓመተ ምህረት ፕሬዲክሽን ብቻ አርጎ ለማየት በጣም ያስቸግራል ብዬ አስባለሁ። ሶ ምንድን ነው የኛ አፕሮች? እንግዲህ ላስት ዊክ ያየነው ማለት ነው። ይህን ከያዛችሁ በቃ ይበቃችኋል። ዝርዝሩ ምንድን ነው የኛ አፕሮች የኛ ስንል እንደው እኛ ራሳችንን ለየት አድርገን በቃ የኛ ብቻ እዚህ የተለየን በጣም ረቂቅ ነገር የሆነን ሊቃውንት ነገር ምናምን ሆነን ሳይሆን የብዙ የመጽሐፍ ቅዱስ ተማሪዎች ኮንቪክሽን ነው ይሄ። እኛ የምንጋራው ለማለት ነው እንጂ እኛ የፈጠርነው አይደለም። እኛ የፈጠርነው ቴዎሎጂ የለም። ኦኬ። ግን የምንጋራው ያነባበብ ስልት አንድ ሁለት ነገሮችን ላስት ዊክ ያነሳሁትን ጀስት በጣም ግልጽ እንዲሆንልን በጣም ስለምፈልግ ነው። እነኚህ ኢየሱስ የተናገራቸው የዘመን ፍጻሜ ትምህርቶች ወደፊት ክላይማቲክ የሆነ ፍጻሜ አላቸው። ግን ከሰባም ዓመተ ምህረት ጀምሮ በቤተ ክርስቲያን ታሪክ ውስጥ እየተፈጸሙ የኖሩና የሚኖሩ ናቸው። ይህችን ስቴትመንት እዚህ ውስጥ ድብን ካረግም በቃ ምንድን ነው ወደፊት የሚመጣ ክላይማክቲክ የሆነ ፉልፊልመንት አላቸው። ወደፊት በትልቁ ወደፊት ምንድን ነው ክላይማክስ? በቃ ክላይማክስ ነው። ገብታችኋል እናንተ? በትልቁ በዋናነት በክላይማክቲክ በሆነ መንገድ የሚፈጸሙበት አፈጣጠም አላቸው። ኢየሱስ ያወራው እስከዛ ድረስ ነው። ደቀ መዛሙርቱ አይተውታል? ይሄን አላዩት። እነሱ ሾርት ሳይትድ ነበሩ። ጌታ ሆይ መንግስትን ለእስራኤል የምትመልስበት ጊዜ አሁን ነው። የእነሱ ፋስት ፉድ ናት። እሱ ትልቅ ግብዣ ነው ያደረገው። የእነሱ አሁን ነው። ኢየሱስ ከዘመን ፍጻ እግዚአብሔር ከዘመን ፍጻም የሚናገር አምላክ ስለሆነ ማለት ነው። ደቀመዛሙርቱ አይተውታል። በደቀመዛሙርቱ ልክ ነው መረዳት ያለብን ምራፍ 4 እና ምራፍ 5 ኖ በኢየሱስ ልክ መረዳት ነው ያለብን። ደቀመዛሙርቱ ሾርት ሳይትድ ስለነበሩ ያን ጊዜ ሃይሊ ገና ፖለቲካል ጂኦግራፊክ የሆነ ነገር ስላለቀቃቸው ሶ ኢየሱስ ሲናገር እነኚህ ትንቢቶች እነኚህ ፍጻሜዎች ወደፊት ክላይማክቲክ የሆነ የመጨረሻ ፍጻሜ አላቸው። ግን ከቅድሞቹ ምን ለየው በመንድ ነው? ከቅድሞቹ አንዳንዶቹ ወዳጆቼ ናቸው አስተማሪዎቹ። ከቅድሞቹ ማለት በታላቁ መከራ ዘመን ስለሚመጣ ነው። አሁን ወደፊት ምን ይሆናል ይያልካን በመንጂ አሁን አትፈልግም ይሏሉ። በጣም የተከበሩ ናቸው ባይዘው I don't agree. ለወደፊት ብቻ የተቀመጠ አይደለም። እንዴ ኢሚዲየትሊ ኢየሱስ የተጠየቀውስ ይመቼ ይሆናል? መቅደሱ መቼ ይፈርሳል? ኢሚዲየትሊ የተጠየቀው ነው በአለም ዙሪያ ይሆኑ ያሉ ስለሆነ ሶ ወደፊት ክላይማክቲክ የሆነ የመጨረሻ ፍጻሜ አላቸው። የዘመን ፍጻሜ ምልክቶች ግን ከሰባው ዓመተ ምህረት ጀምሮ እየተጨመረ የሚሄድ ደግሞ ፉልፊልመንት አላቸው ነው። ኢንቴንሲፋይድ ይሆኑ እየጨመሩ መጨረሻ ላይ አልቲሜት የሆነ ፉልፊልመንት አላቸው። ለምሳሌ ባለፈው ሳምንት ያየነውን ከኔ ጋር ናቸዋል። አደራችሁን ሰሞኑን በጣም ማት ነገር ስለምናወራ በጣም ነው። ማቴዎስ 24 ተመልከቱ። ያለፈው ሳምንት ማቴዎስ 24 4 እና 5ን ተመልከቱ። ማቴዎስ 24 4 እና 5 ንገረን አሉት። ንገረን ይመቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ሲባል እንትን ይሆናል ብሎ ሳይሆን የጀመረው ተዚላቸው አረም ምን ብሎ እንደጀመረ በሉ የሚናገር ምን ብሎ ነበር የጀመረው? ኩበሏ ምን አርጉ? ተጠንቀቁ አለ። ተጠንቀቁ ቁጥር 4 ቁጥር 5 ማቴዎስ 24 ንገረን ይመቼ ይሆናል ሲሉት ቁጥር 4 ማንንም እንዳስተታችሁ ተጠንቀቁ ብሎ ጀመረ ማለት ሶ አሁን ማንንም እንዳስተታችሁ ተጠንቀቁ። ለምን ተመልከቱ፣ ይሄ አነባበቡን ለመስማማት ነው። ለምን ብዙዎች ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ስለሚነሱ ሶ የመጨረሻው ዘመን የዘመን መጠናቀቅ አንዱ ምልክት ምንድነው? የሐሰት መብዛት። ሐሰተኛ መሲሆች፣ ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት ይነሳሉ ነው። ናው መጽሐፍ ቅዱስ ስለዚህ ምን ያስተምረናል? ይሄ ነው እንግዲህ የኛ አፕሮች የሚሆነው። መጽሐፍ ቅዱስ ስለዚህ ነገር ምን ያስተምረናል? መጽሐፍ ቅዱስ የሚያስተምረን አለፈ ሳምንት ነበራችሁ ደገምኩባችሁ ግን ኢትስ ኦኬ። መጽሐፍ ቅዱስ የሚያስተምረን ለምሳሌ ሐሰተኛ ክርስቶሶችን በተመለከተ አንድ ዋና ሐሰተኛው ክርስቶስ ይመጣል። እዚህ አሁን ክላይማክሱ ይሄ ነው። አንድ ዋና ሐሰተኛው ክርስቶስ ይመጣል። ዲ አንታይ ክራይስት ምን ነው ይመጣል። ማይቀር ነው ይሄ። ቅዱሳት መጽሐፍት በተደጋጋሚ ያስተምሩናል። ተገልጦ መጥቶ አመፃን አስፋፍቶ የዓለምን ፖለቲካ፣ የዓለምን ሃይማኖት፣ የዓለምን አስተሳሰብ፣ የዓለምን ኢኮኖሚ ሳይቀር 666 ጃኬት ላይ እየፈለግን መከራም ብለው ሳይቀር በኮንትሮል የሚያደርግ ማለት ነው። የአውሬውን ምልክት ያልተቀበለ መግዛትም መሸጥም እንዳይችል አድርጎ ኢኮኖሚ እያሰገደ ሃይማኖት ፖለቲክሱን እንዳለ የሚቆጣጠር ሴንትራላይዝ አድርጎ የሚቆጣጠር ከዚህ የተነሳ የሚመለክና የሚሰገድለት ፊዚካሊ የሚመጣ ሐሰተኛ ክርስቶስ አለ። የራሱ ነቢይ ያለው ፕሮፓጌት የሚያደርግለት we call him the false prophet። ሐሰተኛው ነቢይ ይመጣል፣ ፕሮፓጌት ያደርግለታል፣ መንገድ ይጠርግለታል። ሐሰተኛው ክርስቶስ ይመጣና ዓለምን ኮንትሮል ያደርጋታል። በዚያን ጊዜ በጣም አስጨናቂ ዘመን ይሆናል። ቀስ ይላል ምናልባት እና ይሆናል ሶ መጽሐፍ ቅዱስ ይህን ያስተምረናል? የስ ደግሜ ላንብብላችሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 3 እስከ 8 አንደኛ ተሰሎንቄ ምዕራፍ 2 እት ጉድ ዘመናትን መረዳት። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 3 እስከ 8 ምን ይላል? ማንንም በማናቸው መንገድ አያስታችሁ። ኤግዛክትሊ ኢየሱስ እንዳለው ማለት ነው ቅዱስ ጳውሎስ የሚያወራው። ማንንም በማናቸው መንገድ አያስታችሁ ከህደቱ አስቀድሞ ሳይመጣና አገኛችሁት ከህደቱ አስቀድሞ ሳይመጣና የአመት ሰው ይሲ ሰው አንድ የአመት ሰው እርሱም የጥፋት ልጅ ሳይገለጥ ዘመኑ አይደርስም ይላል። So he has to come. ጌታ ኢየሱስ ከመጣቱ በፊት he has to come. ያ አንድ ሰው ማለት ነው። እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ የነገረ በእግዚአብሔር ቤት መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። ቁጥር 5 ገና ከናንተ ጋር ሳለው ነገርያችሁ ነበር ተዛይላችሁም ወይ አሁን እንዳይገለጥ የሚከለክለው ነገር አለ። ያን ጊዜ ሲገለጥ ሚነሳና ሚፈቀድለት መንገድ አለ። እሱን ለማየት ሞክራለን። ያን ጊዜ እንዳይከለከል ሚነሳ ነገር አለ። አሁን ይከለከላል። ሶ በግልጽ አይገለጥም። ሶ ሐሰተኛው ክርስቶስ አውሬው አሁን የማይገለጥበት ምክንያት ሪስትሬን ስለተደረገ ነው። እግዚአብሔር ዓለምን ስለሚቆጣጠራት የተመሰገነ ይሁን። በሰንሰለት ስለተያዘ ነው። ሪስትሬን ስለተደረገ ነው። በሚስጥር ነው የሚሰራው። አሁን ለዚህ ነው ክርስቲያኖች ነቃ ምናምን ማለት ያለብን። በሚስጥር ይሰራል። አሁን በሚስጥር ይሰራል። በሚስጥር ይሰራል ማለት ነው። ላስት ዊክ እንዳየ ነው። ቀስ እያለ ያስለምደናል። መሲህ መቀበል ያስለምደናል። እንደገና ተመለስኩባችሁ። መሲህ መቀበል ያስለምደናል። በጣም ብዙ ክርስቲያን መሲህ እየተቀበለ ነው። አሁን አዳኝ በአንድ ጊዜ የሚገላገል ከችግር ከመጣ በተለይ የኢየሱስን ስም ከጠራ ባውዳውን ያስለምዳል። ቀስ ቀስ እያለ ያስለምዳል። እስከዚያ ድረስ በሚስጥር ይሰራል። ኢንክሉዲንግ ዘ ቸርች ኢንክሉዲንግ ቸርች ውስጥ ገብቶ በሚስጥር ይሰራል። ሙሉ ለሙሉ እንዳይገለጥ የሚከለክለው አለ። አንድ ቀን ግን ይገለጣል ሙሉ ለሙሉ። ሶ አሁን የመጽሐፍ ቅዱስ እውቀታችሁ የሚለካው ምን አለን? እነኚህ የማቴዎስ 24 እና 25 ነገሮች ዝም ብለን 70 ዓመተ ምህረት ተፈጽሟል ብለን ጣል የምናደርጋቸውም አይደሉም። ደግሞ ወደፊት የሚፈጸሙ ናቸው ብለን ጣል የምናደርጋቸውም አይደሉም። ግልጽ ምንድን ናቸው? ወደፊት በከፍተኛ ሁኔታ የሚፈጸሙ ናቸው ሙሉ ለሙሉ። እስከዚያው ድረስ ግን ፕሮግረሲቭሊ እየተፈጸሙ የሚሰሩ ናቸው። ለምሳሌ ተጠንቀቁ። ምን ስለሚሆን? ሐሰተኞች ክርስቶሶች ስለሚመጡ። ይሄ ስለምን ያመለክታል? አንድ ጊዜ የሚገለጥ ሐሰተኛው ክርስቶስ አለ። እስከዚያ ድረስ እጅግሩን አጣጥፎ እያየን ሳይሆን በሚስጥር እየሰራ ደግሞስ፣ ደግሜ ላንብብላችሁ ላስት ዊክ ያነበብኩትን ደግሞስ፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 18-19 ባለፈው ሳምንት ያልመጣችሁ ታድላችኋል። ደገምኩላችሁ ብዙ። አሁን ግን በቤተክርስቲያን ዘመን እየሰራ ነው። ዝም ብሎ አንድ ቀን እስከሚገለጥ ድረስ፣ አንድ ቀን ፍጻሜ እስኪያገኝ ድረስ ዝም ብሎ ቁጭ ያለ አይደለም። አንደኛ ዮሐንስ ምዕራፍ 2 ቁጥር 18-19 ድረስ ያን ጊዜ የተነሱ የሐሰት መምህራንን ከሚመጣው ጋር ያያይዛቸዋል። አነባለሁ። ልጆች ሆይ መጨረሻው ሰዓት ነው። እንዴት አወቅ? የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ። በቃ እናንተ ራሳችሁ እኮ ብታነቡት አሁን በቃ የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ፣ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይላል። ሶ አሁን ኦልሬዲ ተነስተዋል የክርስቶስ ተቃዋሚዎች። አንድ ቀን ደግሞ የክርስቶስ ተቃዋሚ ይነሳል። ግልጽ አንድ ቀን የክርስቶስ ተቃዋሚ ይነሳል። እስከዚያው ድረስ ግን ደግሞ ብዙ የክርስቶስ ተቃዋሚዎች ተነስተዋል። ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። ከእኛ ዘንድ ወጡ የሚላቸው ማለት ነው። ለዚህ ነው ከእኛ ዘንድ የሚወጡትን በመነጽር በደንብ ማየት የሚለው። ሶ ብዙዎች ሐሰተኛ ክርስቶሶችን በማስነሳት እየቀባ በማስነሳት አሁን እየተፈጸሙ ያሉ ናቸው። በሰባው ዓመተ ምህረትም የተፈጸሙ ከዚያ በኋላም እየተፈጸሙ ያሉ በቤተ ክርስቲያን ታሪክ ውስጥ እየተፈጸሙ ያሉ አንድ ቀን ግን ሄደው ሙሉ ለሙሉ ፉልፊልመንት የሚያገኙ ናቸው። ግልጽ ነው ይሄ። ሁለተኛው ምሳሌ የዛሬው ሐሳብ ማለት ነው። ምንድን ናቸው የመምጣት ምልክቶች? አንድ ሁለቱን ጨምረን እንሄዳለን። ዛሬ ላስት ዊክ አንድ አይተናል። ምንድን ነው የመምጣት ምልክቶች? የሐሰተኞች መብዛት። እንዴት እንኑር ነው እሱ ወገኖቼ። ማቴዎስ 24 ፎከሱ እንዴት እንኑር ነው እሱ ነው። አይ ቲንክ ለደቀ መዛሙርቱ ትንሽ ራስ ምታት ሳይሰጣቸው አይቀርም። ምንድን ነው ምልክቱ? ተጠንቀቁ። የቋንቋ አለመግባባት አይመስል? መቼ ነው የሚሆነው? ተጠንቀቁ። የኢየሱስ ፎከስ መቼ እንደሚሆን ማሳየት ብቻ ሳይሆን የኢየሱስ ፎከስ እንዴት መኖር እንዳለባቸው። ሐሰተኞች ይነሳሉ። ስለዚህ ተጠንቀቁ እንዳያስቷችሁ። ሁለተኛ የመጨረሻው ዘመን ሁለተኛ ምልክት ደቀ መዛሙርቱ ማወቅ ያለባቸው፣ ዛሬም እኛ ማወቅ ያለብን ቁጥር 6-8 ማቴዎስ 24 ምንድነው የመጨረሻው ዘመን አንዱ ምልክት? እንዴት ላስቀምጥላችሁ? የመከራ ብዛት፣ የጥፋት ብዛት another words የሰው ሰራሽና የተፈጥሮ devastation መብዛት። ሰው ሰራሽም ተፈጥሯዊም ጥፋቶች ችግሮች መብዛት ስለሆነ እንግዲህ ተመልከቱ የኢየሱስን አፕሮች ቁጥር 6 እስከ 8 ተመልከቱ። አሁን በጣም በግልጽ ማየት አለባችሁ። ቁጥር 6 እስከ 8 ተመልከቱ። ምንድነው የመምጣት ምልክት? ይሄው ቁጥር 6 ለምሳሌ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ ይል ይሆን ግድ ነውና ከዛ ተጠበቁ አትደንግጡ። አሁን አፕሮች አልገባችሁ አጥቶ ቢያንስ አታስተውቁ። ምንድነው የመምጣት ምልክቱ? ሐሰተኛ ነቢያት ይነሳሉና ሶ የኢየሱስ አፕሮች ምንድነው? እንዴት እንኑር? ሶ ምን አለ? ሐሰተኞች ይነሳሉና ተጠንቀቁ። ተሰሙ አፕሮች ያው ነው አፕሮች አሁን ምንድነው የመምጣት ምልክቱ? ጦርና የጦር ወሬ ይበዛልና ተጠበቁ አትደንግጡ። እንዴት እንኑ? ምንድነው ምልክቱ? ጣጣ ይበዛል። ያው ዓለም ላይ ጦር የጦር ወሬ ድርቅ የመሬት መናወጥ ይበዛል ይናወጣል። ከዛ የኢየሱስ አፕሮች ጦርነት ይበዛል ይናወጣል እንደዚህ አይነት ጦርነቶች ይበዛሉ ብሎ ወደሚቀጥለው መሄድ ሳይሆን እናንተ ግን ምን አትሁኑ? አትደንግጡ አትደንግጡ። ሰው ሰራሽና የተፈጥሮ አደጋዎች የኢየሱስን መምጣት ምልክቶች ናቸው ነው። እናያቸው አንዳንዶቹን። ሰው ሰራሽ ስንል ምን ማለት ነው? ሰው ሰራሽ ይሄው ቁጥር 6 የጦር ወሬ ምንድነው? ወሬው ሁሉ የሚያስፈራ ሳይኖርም ራሱ ጦርነት ወሬ ሊትራሊ እሱ ነው። የጦር ወሬ በቃ ባይኖርም እንኳን ሳይኖር አይቀርም ሁልጊዜ አለ እንዴውም ያደገ መጥቷል። የጦር ወሬ ሁሉ ጦር ደግሞስ ጦር ራሱ ቁጥር 6 ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ። ጦር አለ የጦር ወሬ አለ። ጌታ ኢየሱስ ዘርዝሮታል። ሰው ዝርዝሩን ማየት አለብን። ቁጥር 7 ህዝብ በህዝብ ላይ መንግስትም በመንግስት ላይ ይነሳ። ህዝብ በህዝብ ላይ መንግስትም በመንግስት ላይ የምን ምልክት ነው? ምጥ። ሌላ ዓለም ለማምጣት ምጥ። ምንድነው አንዱ ምልክት? ጦርነት። ምንድነው አንዱ ምልክት? ኮንፍሊክት። በህዝቦች መካከል የህዝብና ህዝብ አለመስማማት፣ አገርና አገር አለመስማማት፣ ጦርነቶች። ደግሞስ እነኚህ ሰው ሰራሽ ናቸው። በነገራችን ላይ ጦርነት ሰው ሰራሽ ነው። ሰው ነው በሰው ነው የተፈበረከው። ከዘፍጥረት 4 ጀምሮ በሰው ነው የተፈበረከው። ሰው ነው የሰራው። ሰው ሰራሽ ነው። እግዚአብሔር የፈጠረው ሳይሆን ሰው የሰራው ነው። ሰው አለ፣ ጦርነት አለ። ሁለት ወንድሞች እንኳን በአንድ ላይ መኖር አቅቷቸው ነው የምናየው ዘፍጥረት 4 ላይ አንዱ አንዱን ሲገለው ማለት ነው። ጦርነት አለ። በዓለም ላይ በጣም ብዙ ጦርነቶች ተካሂደዋል። ምንድን ናቸው? ሰው ሰራሽ ናቸው። ሰው የሰራቸው ናቸው። ደግሞስ ከጦርነት ጋር ተከትለው ደግሞ የተፈጥሮ ችግሮች ደግሞ አሉ። ይኸው ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ይሄ ለመሆን ግድ ነው። ራብ፣ ቸነፈር፣ ችጋር ማለት ነው። ፋምን፣ ድራውት በዓለም ላይ ችግር ይበዛል። ምን የምን ምልክት ነው? የምጣር መጀመሪያዎች። ይሄ ዓለም እያማጠ መሆኑን ፍጥረት አብሮን በምጥ ይገኛል እንደሚል እያማጠ መሆኑንና አዲስ ዓለም እንደሚመጣና ይሄ ዓለም እንደሚያልቅና ክርስቶስ እየመጣ መሆኑንና እየተቃረበ መሆኑን አመላካቾች ምንድን ናቸው? ጦርነቶች፣ ሰው ሰራሽ ችግሮች፣ የተፈጥሮ አደጋዎች፣ የመሬት መናወጥ፣ ቸነፈር፣ የምድር መናወጥ። ይኸው እኛ መኖሩን ያወቅነው ሰሞኑን አዲስ አበባ ያለ ነው አለ። ግን በዓለም ላይ የምድር ነውጥ ማለት እርዝኩክ ማለት ሸክ ያደርጋል። ምድር ትናወጣለች። ረሃብ አለ፣ ጦርነት አለ፣ ቸነፈር አለ፣ ድርቅ አለ፣ ችጋር አለ፣ ጦርነት አለ፣ ህዝብ በህዝብ ላይ አለ፣ መንግስት በመንግስት ላይ አለ። ምንድን ነው ይሄ? የኢየሱስ የመጽሐቱ ምልክቶች አዎ እንዴት ነው ልንረዳቸው የሚገባው? ትንሽ ነገር ላውራችሁ ወገኖች። ጦርነት የጦር ወሬ ረሃብ ችግር የነበረና ያለ ነው። ሶ አዲስ ነገር አይደለም። ጌታ ኢየሱስም ይሄንን ከመናገሩ በፊት የነበረ ነው። ብዙ የዓለም ጦርነቶች ተካሂደዋል። በጣም ብዙ ሀገሮችን ወረዋል። የጦርነት ታሪክ ነው። ዳንኤል ምዕራፍ 2 አንብቡ ከፈለጋችሁ። ዳንኤል ምዕራፍ 2 ነገስታት የሚቀያየሩት ራሱ በዚህ ነው። ኤምፓየርስ የተቀያየሩት በጦርነት ነው። ህዝብ ከህዝብ ጋር መኖር ሲያቀተው ነው የምናየው። በዓለም ታሪክ ሁሉ ላይ ስንመለከት ጦርነት አለ፣ ረሃብ አለ፣ ችግር አለ፣ ቸነፈር አለ፣ የመሬት መናወጥም እርዝኩዌክም አለ። በቅርብ ጊዜ ደቀ መዛሙርቱን ኢየሱስ እያስተማረ ስለሆነ በቅርብ ጊዜም ህዝብ በህዝብ ላይ ተነስቶ አገር ጠፍቷል። ማን በማን ላይ ተነስቶ? አይሁድ አመፁ በሮማውያን ላይ። አት ሳም ፖይንት ጌታ ኢየሱስ ሞቶ ተነስቶ ከሄደ ምናምን እኛ የምናውቀው የወንጌል ታሪክ ካበቃ በኋላ አት ሳም ፖይንት አይሁድ አመፁ በሮማውያን ላይ። በቃ ይበቃል አሉ። ይበቃል ብለው ባመፁ ጊዜ ሮማውያን መጥተው እሺ፣ ህዝብ በህዝብ ላይ ተነሳ። ሮማውያን መጥተው እነርሱንም በተኗቸው እስከማይመለሱ ድረስ ቤተ መቅደሳቸውን አፈረሱ። ሶ ጦርነቶች አሉ። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ነው ላስነብባችሁ ነው አንዳንድ ነገሮች። ማቴዎስ 24ን ከዮሐንስ ራእይ ምዕራፍ 6 ጋር አብሮ ማንበብ ጠቃሚ ነው ብዬ አስባለሁ። ልክ ነው መግለጣችሁ፣ በጣም ልክ ነው። ለምንድን ነው ዮሐንስ ራእይ ምዕራፍ 6ን ያነሳሁት? ዮሐንስ ራእይ ምዕራፍ 6ን ያነሳሁት ቅድም የተወርኩላችሁን ቲዮሪ ትንሽ ፕሩቭ ለማድረግ ነው። ምን ማቴዎስ 24ና 25 ሌላ ነገር አላቸው። የኋላ ናቸው ብለን ልንጥላቸውም አንችልም። የፊት ናቸው ብለንም ዝም ብለን ልናደርጋቸው አንችልም። ታዲያ እንዴት እናንበባቸው? የወደፊት ክላይማክቲክ ፍጻሜ አላቸው። የወደፊት ክላይማክቲክ ፍጻሜ አላቸው። እስከዚያ ድረስ ግን እየተካሄዱ ነው። ሶ በረሃብ በቸነፈር በእርዝኩዌክ በምናምን እንዴት ይገለጻል? አለ እየተካሄደ ነው። ረሃብም ቸነፈርም እርዝኩዌክም ህዝብ በህዝብ ላይ መንግስት በመንግስት ላይ እየሄደ አልቲሜትሊ ግን የመጨረሻ የሚያጠናቅቀን ጦርነት ግን ይመጣል። የመጨረሻ ፍጻሜዎች አሏቸው። የእግዚአብሔር ቁጣ ይህን አይ ካንኖት ቼንጅ ዚስ የእግዚአብሔር ቁጣ በዚህ ኃጢአተኛና አመፀኛ ምድር ላይ ተራ በተራ የሚወርድበት ዘመን ግን ይመጣል። እሱ ክላይማቲክ ፍጻሜው ነው። እሱ የወደፊት ነው። እናንብበው። ለምሳሌ በአዲሱ መደበኛ ትርጉም ነው ላነብላችሁ ያሰብኩት። ትንሽ ቀለሞቹ የፈረሶቹ ቀለሞች ግልጽ ስለሆኑ ጉራቻ ምናምን የሚለው ምናልባት ሊጠፋብን ስለሚችል ቁጥር አንድ ተመልከቱ። ተራ በተራ ራእይ ዮሐንስ ምዕራፍ 6 አንዳንዶቻችሁ ኢንትረስትድ ከሆናችሁ በራእይ ዮሐንስ ምዕራፍ 6 ይሄ የሆነ ክርስቶስ ኢየሱስ የሚመጣውን የዓለም ታሪክ ሲተረትረው ነው የሚያሳየው። የተቆለፈ ነበር፣ በሰባት ማህተም የታተመ ነበር። የዓለም ታሪክ የዓለም ፊውቸር ድል እስኪነሳ ድረስ የታተመ ነበር። እንዲያውም ትዝ ይላችሁ እንደሆነ ዮሐንስ ራሱ በራእይ ሲያይ አለቀስኩ ይላል። በሰባት ማህተም ስለታተመ መጽሐፉን ይከፍት ዘንድ ማህተሞችን የሚፈታ ዘንድ ሰው ስላልተገኘ በጣም አለቀስኩ ይላል። ግን ከይሁዳ ነገድ የሆነው አንበሳ የታረደው በግ ክርስቶስን አየውና ተራ በተራ ሲተረትረው ማለት ነው። ምን ማለት ነው? ተራ በተራ ሲተረትረው ሲለቀቅ በዚች ምድር ላይ ማለት ነው። አንድ በአንድ ሰባቱ ማህተም ቁጥር አንድ በጉም ከሰባቱ ማህተሞች የመጀመሪያውን ሲፈታ አየው። ይሄ ክላይማክቲክ ነው። ይሄ ወደፊት ነው። ከዚያም ከአራቱ ሕያዋን ፍጡራን አንዱ ነጎድጓድ በሚመስል ድምፅ ና ሲል ሰማሁ። እኔም ተመለከትኩ፣ እነሆም ነጭ ፈረስ ቆሞ ነበር ይላል። ተቀምጦበት የነበረውም ቀስት ይዞ ነበር ይላል። ላዩ ላይ ቀስተኛ ሰው ነበር። አክሊልም ተሰጠው፣ እርሱም እንደ ድል አድራጊ ድል ለመንሳት ወጣ ይላል። ቀስት ጦርነት ማለት ነው። ቀስ እያለን ይመጣል። ሁለተኛው ማህተም ተመልከቱ። ሰባቱ ማህተም ሲፈታ በጉ ሁለተኛውን ማህተም በፈታ ጊዜ ሁለተኛው ሕያው ፍጡር ና ሲል ሰማ። ሌላም ፍም የሚመስል ቀይ ፈረስ ወጣ። ተቀምጦበት የነበረው እሺ፣ በፈረሶቹ ላይ ያለው የመጀመሪያው ቀስት የያዘ ነው። ጦርነት የነበረው ሰላምን ከምድር ላይ እንዲወስድና ሰዎችም እርስ በርሳቸው እንዲተራረዱ ለማድረግ ስልጣን ተሰጠው። ስማ፣ እግዚአብሔር ከዚያ ዘመን ይጠብቀን ብቻ ነው። ስልጣን ተሰጠው፣ ትልቅም ሰይፍ ተሰጠው። What is this? የመጨረሻው ክላይማክቲክ የሆነ መጨራርስ እና ስልጣን ተሰጠው፣ ሰዎች እርስ በርሳቸው እንዲተራረዱ ለማድረግ። ሶስተኛው ማህተም በጉ ሶስተኛውን ማህተም በፈታ ጊዜ ሶስተኛው ሕያው ፍጡር ና ሲል ሰማሁ። እኔም ተመለከትኩ፣ እነሆም ጥቁር ፈረስ ቆሞ አየሁ። ተቀምጦበት የነበረውን በእጁ ሚዛን ይዞ ነበር። አሁን ለእናንተ ተዋለው ትርጉሙን፣ ሚዛን ይዞ ነበር። ከዚያም ከአራቱ ሕያዋን ፍጡራን መካከል አንድ ርቦ ስንዴ ለአንድ ቀን ደሞዝ፣ ሶስት ርቦ ገብስም ለአንድ ቀን ደሞዝ ይሁን፣ ዘይቱንና የወይን ጠጁን አትጉዳ የሚል ድምፅ ሰማሁ። ምን ይታያችኋል? ጦርነት አየን፣ መተላለቅ አየን፣ ረሃብ አየን። በቃ ረሃብ ነው። አንድ ኪሎ ስንዴ በአንድ ቀን ደሞዝ፣ የአንድ ቀን ደሞዝህን አንዲት ኪሎ ስንዴ በአንዲት ቀን ደሞዝ አንዲት ኪሎ እጥረት፣ ሾርቴጅ የምግብ የመብል። እንዲሁም አንድ የመጽሐፍ ቅዱስ ተርጓሚ ወይን ጠጁን አትጉዳ፣ ዘይቱንና ወይን ጠጁን አትጉዳ ምናምን ያለው ዝም ብለው የሚፈነጥዙ ሰዎችና ወይን ጠጅ እየጠጡና በዘይት እንትን እያደረጉ ባለጠጎቹ አሉ አይደለ? የእነሱ ጽዋ እስኪሞላ ድረስ በደንብ አድርገው እስኪዘጋጁ ድረስ ትንሽ ቆይተዋቸው ምናም ማለት ነው ብሎ ይተረጉመዋል። ግን ዋዳዚ ሸዋስ ጦርነት አለ፣ መተላለቅ አለ፣ ረሃብ አለ፣ ረሃብ አለ። ቁጥር ሰባት በጉ አራተኛው ማህተም በፈታ ጊዜ አራተኛው ሕያው ፍጡር ና ሲል ሰማሁ። እኔም ተመለከትኩ፣ እነሆ ግራጫ ፈረስ ቆሞ ነበር። ተቀምጦበት የነበረው ስሙ ሞት ነበር፣ ሲኦልም ከኋላ ይከተለው ነበር። እነርሱም በሰይፍ በራብ በመቅሰፍትና በምድር አራዊት እንዲገደሉ በምድር አንድ አራተኛ ላይ ዋን ፎርዝ ኦፍ የምድር እንዲያልቅ ስልጣን ተሰጠው። ሶ እንደዚህ የሚጨራርሱ ረሃብ፣ ቸነፈር፣ ጦርነት፣ መገዳደል፣ እርስ በርስ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ መተላለቅ ኢትስ ጎይንግ ቱ ቢ ፓርት ኦፍ በዚች ምድር ላይ የሚደረግ ፍርድ ስለሆነ የሚለቀቁ ፍርዶች ናቸው። ሶ ክላይማክቲክ የሆነ ፍጻሜ አላቸው። አምስተኛው ማተም ምናምን እያለ ይቀጥላል። ዩ ካን ሪድ ዳት ትሩ። ምንድን ነው የእኛ ፖይንት? ግን የእኛ ፖይንት ጌታ ኢየሱስ ከመምጣቱ በፊት እነኚህ የተነገሩ ሰው ሰራሽና የተፈጥሮ አደጋዎች በጣም በክላይማክስ የሚለቀቁበት ጊዜ አለ። ከዛ በፊትስ አሁንም ብቻ እንዳልሰማው ራሴ፣ ከዛ በፊትስ? ከዛ በፊትማ እየተፈጸሙ እንደ ምጥ ኢንቴንሲፋይድ እየሆኑ ይመጣሉ። ኢንቴንሲፋይድ እየሆኑ እየጨመሩ ሲመጡ ክርስቲያን ምን ማድረግ አለበት? መንቃት። ምንድን ናቸው? አላርም። ጦርነት ምንድን ነው? አላርም። ይህ ዓለም እያለቀ ነው። ረሃብ ምንድን ነው? አላርም። ይህ ዓለም እያለቀ ነው። የመሬት መናወጥ ምንድን ነው? አላርም። ሰው በሰው ላይ እርስ በርስ ተላለቀ ምንድን ነው? አላርም። ፖለቲካዊ አስተሳሰብ ብቻ ማስወገድ አለብን ወንድሞች እናቶች፣ ስፒሪቹዋል አስተሳሰብ ያስፈልጋል። ምነው ስፒሪቹዋል አስተሳሰቡ እየመጣ ነው? እየመጣ ነው። ምኖች ናቸው? ምልክቶች ናቸው። የመምጣቱ ምልክቶች ናቸው። ናው ትንሽ ነገርና አልፋ። በዓለም ላይ የዓለም ትልቁ ምኞት ሰላም ነው። የዓለም ትልቁ ውይይት ሰላም ነው። የዓለም ትልቁ ባጀት የሰላም ባጀት። በዓለም ላይ የዓለም ትልቁ እጥረት ሰላም ነው። ዓለም የሚያወራው ስለ ሰላም ነው። ውይይቶች ስለ ሰላም ናቸው። and we have to be part of that በተቻለ መጠን እየጠጋገንን ትንሽ ለማቆየት ማለት በጣም ብዙ በጀት ይበጀታል ለሰላም። ዓለም የለውም ሰላም ይቆጥራል። አንደኛው የዓለም ጦርነት እያለ ትንሽ ሰላም ያገኛል ይመስላል፣ ትንሽ ነፋስ ይነፍሳል። ሁለተኛው የዓለም ጦርነት እያለ ይቆጥራል። ሶስተኛው ላለማለት ስለሚያዳግተው የእንትናና የእንትና ግሎባሊ ዓለም በጦርነት የተሞላች ናት። ያሳዝናል። መጸለይ ያስፈልጋል። ሰላም የሚመጣበትን መንገድ መፈለግ ያስፈልጋል። ክርስቲያኖች ቁጭ ብለው ጦርነት መጣ በቃ አለቀ እያሉ እንዲኖሩ እግዚአብሔር አልጠራቸው። ምን እንዲያርጉ? ሰላም ፕሮሞት እንዲያርጉ ነው። ድርቅ መጣ ብለው ግን ጆንያ ይዘው እርዳታ ያወጡ ክርስቲያኖች ናቸው። ድርቅ መጣ የኢየሱስ የመጻቱ ምልክት ነው እያሉ እንዲታዘቡ ሳይሆን የአክሽን ሰዎች እንድንሆን ማለት ነው። ግን አይቀሬ ናቸው እነኚህ ነገሮች። ምን ስለሆኑ? የመጣር መጀመሪያዎች ስለሆኑ። እንደውም እኔ ዓለም ባደገች ቁጥር በጣም እያደገ የመጣው የጦርነት ዘመናዊነት ነው። በጣም ብዙ ጊዜ እኔ ለማስተማር ሞክሬያለሁ። ሁሉ ነገር ድሮ ቀረ ምናምን ሲሉ ሰዎች እኔ በቃቸው አበዛችሁት ምናምን ላለው እኔ ግን አንዳንድ ጊዜ ስታስቡት የሆነ ድሮ ቀረ ነገር ነው። ጦርነት ራሱ ድሮ ቀረ ያስብራል። ድሮ እኮ ትንሽ ሻል ይላል። ሻል ያለ የጦርነት አይነት አለ። ለምሳሌ የጦር ሜዳ አለ፣ ጦር ሜዳ ያልሆነ ሰላማዊ መኖሪያ ሰፈር አለ። እና እከሌ ጦር ሜዳ ዘመተ ነው የሚባለው ራሱ እዛ ነው እንትን የሚያደርጉት። እና እዛ ቦታ ካልተገኘ ደህና ነው። አሁን ራሱ ቋንቋው እንደሌለ ታውቃላችሁ። አሁን ብዙ ጦር ሜዳ የለም። ዓለም ራሷ ጠቅላላ ጦር ሜዳ ነው። anything can happen anywhere። መጠለያችን ኢየሱስ ነው እንጂ anything። በሰላም እየበረርክ የምትበርበት ነገር ጦር መሳሪያ ይሆናል። 9/11 በሰላም እኮ ነው። ቻው በኋላ እንገናኝ ምናምን ብለህ ማለት ነው። ጦር ሜዳ ዘምተህ አይደለም፣ ራሱ ጦር ሜዳ ሆኖ ነው። እና በሰላም ገብተህ ቢሮ እየሰራህ መጥቶ ይሰካበታል፣ ጦር ሜዳ ይሆናል። ኬሚካሎች አሉ፣ ኒውክሊየር ምናምን የሚባል አለ። አርፈን በተቀመጥንበት ከጦር ሜዳ ውጭ የሆን ነው ብለን የምናስበውን ሁሉ ሊጨርሱ የሚችሉ ጅምላ ጨራሽ ነገሮች በሙሉ የተፈበረቁበት ዘመን ነው። ዓለም ጢም ብላ የታጠቀችበት ዘመን ነው። በጣም ኢን አድቫንስመንት ተወጥራለች። አሁንማ ሰው ከመንደሩ ሲጀምር ጥሩ ነው። እኛ መንደር አገራችን ይኸው በቃ ስንት ዓመት ሙሉ ህዝብ በህዝብ ላይ የእኛማ በጣም መንግስት በመንግስት ላይ እርስ በእርስ የሚያጫርሱ ወጣ ስትል ምስራቅ አፍሪካ ስትል ጦር ሜዳ፣ አፍሪካ ስትል መጨራረስ፣ ሱዳን፣ ሶማሊያ። የእኛማ እንደውም አንድ ወንድም ሲሰብክ ይህ የአፍሪካ ቀንድ እውነትም ቀንድ ነገር ነው አለ። አሉ ቀንድ ታውቆ የለም ምንም አርፎ አይቀመጥም። ራሱ በጣም ቮለታይል ነው። በጣም ማለት አይ ዶንት ሪሜምበር ያሁን ተወልደን ካደግንበት ጊዜ ጀምሮ አይ ዶንት ሪሜምበር እኔ ሰላም የሆነበት ጊዜ። አፍሪካ ቀንድ ቀንድ ነው በቃ። ስለክ ያሳዝናል። አገር እያለቀ ስለሆነ ሰው ስለሆነ እያለቀ ያለው ደም ስለሆነ እየፈሰሰ ያለው ስለክ ማብቂያ የለውም፣ ማባሪያ የለውም። አፍሪካን ስትወስድ መካከለኛው ምስራቅ ያው የምታዩት ነው። የህፃናቱ እልቂት፣ የሰዎች መንከራተት፣ አልፈታ ያለ ለዘመናት የዘለቀ ጦርና የጦር ወሬ ዜና ሁሉ እሱ ኤቭሪዌር። አውሮፓ ስትሄድ ያው የተወጠረ ትንሽ ሰላም ይመስላል ግን የተወጠረ ዩክሬን፣ ራሽያ፣ ምስራቁ፣ ምዕራቡ የተወጠረ በጣም የተወጠረ። እኔ ፖለቲከኛ ነገር የሆንኩ መሰለኝ በቃ ወደ እግዚአብሔር ቃል ብንመለስ ግን ምን ኦብዘርቭ አለማድረግ አይቻልም። እየተነፋ ሜር ነገር ይመስላል። አንዳንዱ ነገር ዜና ስትሰሙ ዝም ብሎ ማየት በጣም ጥሩ ነው። የምዕራቡ ዓለም እና የቻይና ነገር ምንም እየተወጠረ ሰሞኑን ደግሞ አዲስ ውጥረት አለ። አይታችሁ እንደ ምስራቁ ከምዕራቡ ውጥረት አለ፣ ራሽያ ከምዕራቡ ውጥረት አለ፣ ቻይና ከምዕራቡ ውጥረት አለ። አፍሪካ እርስ በርሱ ውጥረታል። ህዝብ እርስ በርሱ ውጥረታል። መተማመን የጠፋበት መደባበቅ የሞላበት ውጥረታል። ምንድን ነው የዘመኑ ምልክቶች? ይሄ ዓለም ማብቂያ እንዳለው የሚያሳየን፣ ይሄ ዓለም ማብቂያ እንዳለው አዲስ ዓለም እንደሚመጣ፣ የአዲስ ዓለም መወለድ የምጣር መጀመሪያ ነው። ሶ የመጨረሻ ፍጻሜ ያለው ያስ እስከዚያ ድረስስ ጦርነት፣ የጦር ወሬ፣ ቸነፈር፣ ረሃብ፣ የዓለም መናወጥ፣ የምድር መናወጥ እየቀጠለ ኢንቴንሲፋይድ እየሆነ ይቀጥላል። ናው ትልቁ ጥያቄ ግን ጌታ ኢየሱስ እንግዲህ እኛ ታዲያ እንዴት እንድንኖር እንደ ኢየሱስ ደቀ መዛሙርት? ሐሰተኞች ክርስቶሶች ይነሳሉ፣ ተጠንቀቁ። ጦርና የጦርን ወሬና የምድር መናወጥና ቸነፈርን ትሰማላችሁ። ታዲያ እንዴት እንኖር? አትደንግጡ፣ አትናወጡ፣ አትደንግጡ። መጨረሻው ገና ነው። ምን ማለት ነው? እንዳይርበተበቱ መጨረሻው ገና ነው። ዳሩ ግን መጨረሻው ገና ነውና ተጠበቁ፣ አትደንግጡ ማለት ሶሉሽን ይፈልግ ይሆናል። ግን አትደንግጡ፣ አትናወጡ። ኢሪስፖንሲብል ሁኑ ሳይሆን ግን አትደናገጡ። ለምን ወንድሞችና እህቶች ለምን? የጦርነቶች መብዛትና የምድር መናወጥና የዓለም አገራት መወጣጠር የዓለምን መጨረሻ አያመጣውም። የዓለምን መጨረሻ በእጆቹ የያዘው እሱ ስለሆነ እንዴት አገኘ ነው። እኔ በነገራችን ላይ በጣም ይሄ ያስደስተኛል። የምድር መናወጥ ይሆናል ብሎ መናወጡ ይጨርሰዋል አይልም። ጦርነቶች ይሆናሉ እና ጦርነቱ ይጨርሰዋል አይልም። ህዝብ በህዝብ ላይ ይነሳል፣ መንግስትም በመንግስታት ላይ ይነሳሉ፣ ከዛ ይጨርሱታል ሳይሆን እንዳደነግጡ። ለምን? መጨረሻው ገና ነው። መሪውን የያዘው ኢየሱስ ክርስቶስ ስለሆነ ላስት ዊክ ላይ መሪውን የያዘው እሱ ነው። እሱ ያብቃ ሲል ያበቃል። ሶ እናንተ አትደንግጡ፣ አትናወጡ። ያልተናወጠ በእግዚአብሔር ላይ የተደገፈ መጨረሻውን በእጆቹ የያዘው እሱ እንደሆነ እያመነ ተረጋግቶ የሚኖር ህዝብ ነው የእግዚአብሔር ህዝብ። ምልክቶቹ ምንድን ናቸው? ሐሰተኞች ይበዛሉ፣ ተጠንቀቁ። የምድር መናወጥና የተፈጥሮ አደጋዎች ይበዛሉ፣ አትናወጡ። ግልጽ። ሶስተኛ ልጨምርላችሁና ከዛ ጨርሳለሁ። ስቅለት እናከብራለን የሚቀጥለው ሳምንት። ቁጥር 9 እስከ 10 አንድ ነገር ላሳያችሁና ከዛ ጨርሳለሁ። ሶስተኛው ምሳሌ ማለት ነው። ሶስተኛው ምሳሌ ስል ልመጣ ነው እንደገና ወደ ጥያቄው። ሶስተኛው ምሳሌ ስል አሁን ዛሬ የማቴዎስ 24 ስብከት ብቻ ሳይሆን ማቴዎስ 24ን እንዴት እናንበብ ነው። ሶስተኛው ምሳሌ ስል ጌታ ኢየሱስ ማቴዎስ 24 ላይ ያስተማራቸው ትምህርቶችና ፕሬዲክሽንስ ለሰባ ዓመተ ምህረት የተሰጡ ናቸው ብለን ዳምፕ ልናደርጋቸው የምንችላቸው አይደሉም። ወይ ደግሞ በታላቁ መከራ ጊዜ የሚፈጸሙ የወደፊት ብቻ ናቸው ብለን ዳምፕ የምናደርጋቸው አይደል። ታዲያ እንዴት እናንብባቸው? ያን ጊዜ ፍጻሜ ያገኙ ናቸው። በሰባ ዓመተ ምህረትም ጌታ ኢየሱስ እንደተናገረው ፍጻሜ ያገኙ ናቸው። ሶ ፓስት ኤለመንት አላቸው፣ ግን የወደፊት ክላይማቲክ የሆነ ፍጻሜ አላቸው። የመጨረሻው ፍጻሜ እስኪሆን ድረስ እየተጨመሩ 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 የሚፈጸሙ ናቸው። ሶ ቤተ ክርስቲያን በዘመኗ የምታልፍባቸው ችግሮችና መከራዎች ናቸው። የመጨረሻ ፍጻሜ ግን አላቸው። የመጀመሪያው ምሳሌ ይነሳል የሐሰተኛው ክርስቶስ፣ ግን ብዙ ሐሰተኞች ክርስቶሶች በእኛ ዘመን ስለሚነሱ ተጠንቀቁ። ይመጣል የመጨረሻ ጦርነትና ረሃብና ቸነፈርና ሰባቱ ማተም ሲፈታ በምድር ላይ የሚለቀቅ ችግርና ፍርድ ይመጣል። ያን ጊዜ ይመጣል፣ ግን እስከዚያው ድረስ በጣም ብዙ ረሃብና ችግርና ጦርነትና የመሬት መንቀጥቀጥ ስለሚኖር አትናወጡ። ግልጽ ነው። የመጨረሻውን ላንሳላችሁና ከሚቀጥለው ከወዲያኛው ሳምንት ጋር ስለሚገናኝ እሱን አገናኝተን እንጨርሳለን። ቁጥር 9 እስከ 14 ሌላው ምልክት የስደትና የክህደት መብዛት ነው። እሱን ትንሽ ከዚህ በፊትም ስለተማር ነው ትንሽ ሃይላይት አድርጌ ጨርሳለሁ። ስደትና ክህደት መብዛት ነው። ሶ ቁጥር 9 እስከ 14 ተመልከቱ። ቁጥር 9 እስከ 14 ደቀ መዛሙርቱ ከፍተኛ የሆነ ስደትና መንከራተት እንደሚገጥማቸው ጌታ ኢየሱስ ፕሬዲክት አረገ። የዘመኑ መጨረሻ ማለት ነው። ቁጥር 9 እስከ 14 አገኛችሁት? 9 እስከ 14 በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሏችሁማል። ሶ ስደት ይበዛል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ይሄን ትዝ ይላችሁ እንደሆነ ማቴዎስ የተራራው ስብከት ስንማር አይተነው ነበር። ስለ ስሜ የተጠላችሁ ትሆናላችሁ ማለት ስለ ስሜ የተጠላችሁ ትሆናላችሁ ነው። በጣም ብዙ ክርስቲያን በሌላ ነገር ይጠላና ስደት እየተሰደድኩ ነው ብሎ ያስባል። ስለ ስሜ ነው፣ ስለ ኢየሱስ ነው እንጂ በጣም ስለ ጮህን፣ ሰው ስለ ረበሽን፣ አፍንጫውን ስለመታን ምናምን ስላረግን፣ ጎረቤት እንትን ስላረግን፣ ከዛ የሆነ ነገር ሲያደርጉ በጌታ ምክንያት እየተሰደድኩ ነው የሚሉት። በጌታ ምክንያት አይደለም፣ በጌታ ምክንያት ማለት በጌታ ምክንያት ነው። ኢየሱስን ስሙን ከመሸከም የተነሳ ነው። ሶ ስለ ስሜ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ። እሺ፣ ብዙዎችን የሚያሰናክል ስደት፣ እርስ በርሳቸው አንዱ አንዱን አሳልፎ የሚሰጥበት የስደት አይነት፣ እርስ በርሳቸው አሳልፎ ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ላስቱ ይካየ ነው። ብዙዎችንም ያስታሉ። ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች። ይሄ ታይም ስለሌለም ብዙ አላየም። እኔ ብዙ ስለዚህ ነገር አስተምራለሁ። የብዙዎች ፍቅር ተቀዘቅዛለች ማለት ምን ማለት ነው? ልክ እንደ ራእየ ዮሐንስ ምዕራፍ 2 ማለት ነው። የቀድሞ ፍቅርን ትተሃል ማለት ነው። ፍቅር ይቀዘቅዛል። ፍቅር ይቀዘቅዛል ማለት ነው። የትኛው ፍቅር ነው ብለው በጣም የሚመራመሩ ሰዎች አሉ። ለእግዚአብሔር ያለን ፍቅር ነው ወይስ እርስ በርስ ያለን ፍቅር ነው? የኔ መልስ ምን ልዩነት አለው? ምን ልዩነት አለው? ተማርን አይደለም ወይ ማቴዎስ 23 ላይ? ከትእዛዛት ሁሉ ዋነኛይቱ ትእዛዝ ምንድናት? ጌታ አምላክህን ውደደው፣ እርስ በርስ ተዋደድ። ጌታ አምላክህን መውደድ ሲኖር እርስ በርስ መዋደድ አለ። ለእግዚአብሔር ፍቅር ሲኖር እርስ በርስ ፍቅር አለ። ሶ አይ ዶንት ሲ ቢግ ዲፍረንስ። ሰው እግዚአብሔርን ሲወድ፣ ሰው በእግዚአብሔር ፍቅር ሲቃጠል፣ ሰው እግዚአብሔርን እየወደደ ሲኖር፣ ሰው በግለት ሲመላለስ ሰውን ይወዳል። ሶ የብዙዎች ፓሽን ማለት ነው ክርስትና ይሰደዳል ብቻ ሳይሆን ፓሽንለስ እየሆነ ይመጣል። ምናልባት አንዳንዶቻችሁ ካላችሁ እግዚአብሔር ያወጣችሁ ከዚህ። መሰደዱ ብቻ ሳይሆን ፓሽን የሌለው ፍቅር የሌለው የተቀዛቀዘ የቀድሞ ፍቅሩን የተወ እየሆነ ይመጣል። የብዙዎች ፍቅር ትቀዘቅዛለች። በዚህ ሁሉ መካከል ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል ይሰበካል። ግን ስደት አለ፣ የሚያስክድ ስደት አለ፣ የሚያሰናክል ስደት አለ፣ እስከ ሞት ድረስ የሚሆን ስደት አለ። ምንድን ነው ይሄ? የመጨረሻው ዘመን ምልክት። አሁን እንደገና በቅድሙ ፎርሙላ ቅድም በተለቀቁት ማተሞች ሲለቀቁ በምድር ላይ ክርስቲያን ስሙን እየጠራ መኖር የማይችልበት ዘመን ይመጣል። ወደፊት እናየዋለን። ይሄ ራእየ ዮሐንስ ምዕራፍ 13 መግባት መውጣት፣ መሸጥ መግዛት የማይቻልበት አይነት፣ ስሙን ጠርቶ መኖር የማይቻልበት አይነት የስደት አይነት በምድር ላይ ይወርዳል። እስከዚያ ድረስ ስለ ስሜ የተጠላችሁ ትሆናላችሁ። የመጨረሻው ዘመን እየደረሰ የክርስቶስ መምጫ እየደረሰ በመጣ ቁጥር በዓለም ላይ የሚከሰት ሌላው ምልክት ምንድን ነው? ጌታን በሚጠሩ ላይ የስደትና የመከራ መብዛት፣ ይህንንም ተከትሎ የክህደት መብዛት፣ የብዙዎች መሰናከል፣ የብዙዎች መሳት፣ የብዙዎች የፍቅር መቀዝቀዝ። የብዙዎች ፍቅር ይቀዘቅዛል፣ ብዙዎች ይስታሉ፣ ብዙዎች ይክዳሉ፣ ብዙዎች ያቆማሉ። ስደትና መከራና ክህደት ይበዛል። ማርቆስ 13 9 እስከ 13 እናንተ ራሳቸው አንብቦት ተመሳሳይ ነው። ማርቆስ 13 9 እስከ 13 ተጠንቀቁ፣ ወደ ሸንጎ አሳልፈው ይሰጧችኋል፣ ያሳድዷችኋል፣ መከራ ያበሏችኋል። ስደትና መከራ ማለት ነው። የመጨረሻው ዘመን አንዱ ምልክት ስደት ነው እና መከራ ነው። ወገኖቻችን ብቻ ስሙኝና ጨርሳለሁ። የማይቀር ነው ማለት ስሙን ተሸከሙ የማይቀር ነው። ይሄ ዘመን ዓለም የፈለገ ቢሰለጥን፣ ዓለም የፈለገ ዲሞክራቲክ ቢሆን፣ ዓለም የፈለገ የሰዎችን መብት አስከባሪ ቢሆን፣ በምድር ላይ መቅረት የማይቻለው ነገር የኢየሱስ ክርስቶስን ስም የተሸከሙ ሁሉ ይሰደዳሉ። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። የማይቀር ነገር ነው ይሄ። እኔ አሁን ራሱ በምድር ላይ ሳስብ በጣም ገረማለሁ። ኢቨን ለሞስት ዲሞክራቲክ ሲስተሞች የማይወዱት የአስተሳሰብ አይነት የወንጌል አስተሳሰብ ነው። ሁሉ አስተሳሰብ ተቀባይነት አለው ከወንጌል በስተቀር። ሁሉ አስተሳሰብ የፈለግከውን መሆን ትችላለህ ከክርስቶስ ስም በስተቀር። እኔ ገርመኛ ራሱ ለምንድን ነው ሁሉ ቶለሬትድ ነው ከኢየሱስ በስተቀር? ለምሳሌ የፈለግከውን ነኝ ማለት ትችላለህ በዓለም ላይ። አሁን ይሄ ወንዱ ሴት ነኝ፣ ሴቱ ወንድ ነኝ፣ እሱ ምንም በቃ እሱማ እንደውም አሁን ጭብጨባ ሁሉ አለው። በጣም ዩ አር ሶ ዌልካም። ለምን እንደሆነ አላውቅም፣ ምን አይነት መንፈስ እንደሆነ ማለት በቃ ነኝ ብለህ ታምናለህ። ከእንስሳት ጋር ራሳቸውን አይደንቲፋይ የሚያደርጉ ሰዎች አሉ። ኢትስ ፖስብል። የፈለግከውን አስተሳሰብ ማመን ትችላለህ። ኢትስ ፖስብል። ኢቭን የፈለግከውን ሃይማኖት ትችላለህ። ኢትስ ፖስብል። ሁሉንም ሃይማኖት አጠራቅመው የሚይዝ ነገር መሆን ትችላለህ። መንገዶች ሁሉ ጠቅላላ ወደ አምላክ ነው የሚያደርሱ ትችላል። አስተሳሰብ ሁሉ ትችላል። ምንም ችግር የለም፣ ማንም አይነካም። መንገድም እውነትም ህይወትም እኔ ብቻ ነኝ ካለ አለቀ። ኢየሱስ ብቻ። በዓለም ላይ ከማይፈለጉ አስተሳሰቦች መካከል ዋናው የክርስትና አስተሳሰብ ነው። ነፃነት ሊኖረው አይችልም። ወንድሞች እናቶች እንዳትታለሉ፣ ኮምፕሊት የሆነ ነፃነት ሊኖረው አይችልም። ዩ ፕሪች ዘ ጋስፕል፣ ስደት አለው፣ መከራ አለው፣ መጠላት አለው፣ መሰደብ አለው። የተለያየ ፎርም አለው። ትሰደዳለህ፣ ትገፋለህ፣ ትነቀፋለህ፣ ከማህበራዊ ኑሮ ትገለላለህ። እዚህ ሀገር ራሱ ያላየነው አይነት የለም መልኩን እየቀያየረ ያላየነው አይነት እና አሁን በቃ የነጻነት በሽበሽ ዘመን ነው። ሊመጣ አይችልም፣ ሊመጣ አይችልም። በተወሰነ ደረጃ ወንጌልን በነጻነት የምንሰብክበት ዘመን ይመጣል እንጂ እስከሰበክነው ድረስ ግን መስቀሉ አብሯል። የስደትና መከራ ጌታችን እስኪመለስ ድረስ ኢንፋክት ኢየሱስ በኃይልና በክብርና በፍርድ የሚመለሰው በቅዱሳኑ ላይ ያለውን ስደት ለመበቀል ነው። በእርሱ ላይ ነው የሚነሳው። እርሱን ለማጥፋት ነው ኢየሱስ የሚመጣው፣ ክርስቶስ የሚገለጠው። እስከዚያ ድረስ ይሰደዳል ወንጌል፣ ይሰደዳል ወንጌል አማኝነት። ታዲያ እንዴት እንኖር አትሉም? በቀደሙ ፎርሙላ መሰረት ታዲያ ይኸው ኢየሱስ ያስተማረው። ታዲያ እንዴት እንኖር? ጽኑ ነው፣ ጽኑ። የሚስቱ ይኖራሉ፣ የሚስቱ ይኖራሉ፣ አሳልፈው የሚሰጡ ይኖራሉ፣ ፍቅራቸው የሚቀዘቅዝ ይኖራሉ። ኦ ማይ ጉድነስ፣ እነዚህ ሁሉ የሚኖሩ ይሆናል። ግን ሌሰን እስከ መጨረሻ ምን የሚያደርግ የሚጸና፣ እስከ መጨረሻ የሚጸና እርሱ ይድና አለና፣ ወዲያው ኢየሱስ ያያያዘው፣ ወዲያው ኢየሱስ ያያያዘው ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ይሄ እኮ አብሮ የሚሄድ የማይመስል ነው። ይሰደዳል ግን ይሰበካል፣ ይሰደዳል ግን ይሰበካል። እነማን ናቸው የሚሰብኩት? እስከ መጨረሻ የሚጸና። መጽናት ማለት መስበክ ነው። መጽናት ማለት መናገር ነው። መጽናት ማለት ወንጌል መመስከር ነው። መጽናት ማለት አግሬሲቭ መሆን ነው። መጽናት ማለት ከቀዘቀዘ ፍቅር መውጣት ነው። መጽናት ማለት ኢትስ ላይክ ኦን ዘ ኦፌንሲቭ መሆን ነው። በጣም የተያዙ ናቸው። እስከ መጨረሻ የሚጸና እሱ ይድናል ይልና ይህ መንግስት ወንጌል ይሰበካል። ምንድን ነው የደቀ መዛሙርቱ ኃላፊነት? ይጸናሉ። ምን በማድረግ ይሰብካሉ? አንድ ጓደኛዬ አሁን ወደ ጌታ ሄዷል። መጽናት ማለት ይላል፣ መጽናት ማለት እኛ እንደሚመስልን አልነቃነቅም ብሎ ባሉበት መቆም አይደለም ይላል። ታቴት ልክ ነው። አይ ቲንክ አልነቃነቅም፣ ጸናለሁ። እና ጠላትህ መቶ ወደ ላይ 3 ሜትር ሊነቅልህ ሲታገል አትነቅለኝም ብሎ መቆም አትነቅለኝም ዘር ይዜ ቻንስ ለመነቀል ይላል ሲያስተምር እሱ። እና መጽናት ምንድን ነው ይላል፣ ወደ ላይ ሊነቅልህ 3 ሜትር ሲታገል 3 ሜትር ወደ ታች መጥለቅ ነው ይላል። ወደ ኋላ አልመለስም፣ ቀጥ ብዬ ቆማለሁ። ይሄ መጽናት አይደለም ይላል። አልቆም፣ አልመለስም። ይገፋሃል ጠላት፣ አልመለስም። በጣም ሲገፋ 6 ሜትር ገፈትረዋለሁ ብሎ በጣም ሲገፋ አትገፋኝም፣ ይሄ መጽናት አይደለም ይላል። እባክህ ቻንስ አለ፣ ግማሽ መንገድ ላይ ነው ይላል። እና ምንድን ነው 6 ሜትር ወደኋላ አፈናጥረዋለሁ ብሎ ጠላት ሲታገል እንደውም ወደፊት 6 ሜትር እሄዳለሁ። ይሄ ነው መጽናት። ኦን ዘ ኦፌንስ ይሄ ነው መጽናት፣ ይሄ ነው መጽናት። በጣም ለአንዳንዶቻችሁ ይጠቅማቸዋል፣ በጣም ይጠቅማቸዋል። ባሉበት መሄድ መጽናት አይደለም። ለምንድነው ትንሽ ፈቀቅ ማንለው? እኔ የመጨረሻው ዘመን ስደት ይበዛል ብቻ ሳይሆን የሚያሳስበኝ ስደትን መቋቋም የማይችል ጡንቻ ቢስ የሆነ ክርስቲያን ማፍራታችን ነው። በራሱ ጉዳይ ላይ የተተበተበ ነገ ጠዋት ምን እበላለሁ ብቻ የሚያስጨንቀው፣ አለባበስ የሚያስጨንቀው፣ በባንክ ያለኝ ብር ስንት ባዛልኝ ይሆን ምናምን የሚል ይህ የማይተመቸ እኮ ነው ለአውሬው። በጣም የተልፈሰፈሰ በትንሹ የሚያኮርፍ ትንሽዬ ነገር የሚያስኮርፈው ትንሽዬ ነገር ኤክሳይት የሚያደርገው በጭብጨባና በሞቅታ የሚኖር ያዘው ልቀቀው የሚባል ሞቅ ሞቅ አድርገው በሚል ብቻ የሚያዝ ሞቅታው ሲቀዘቅዝ አብረው የሚቀዘቅዝ እንደ ፈንድሻ አይነት ነገር የሆነ ሙሉ የሚመስል ግን ስትይዘው ባዶ የሆነ በጣም የተልፈሰፈሰ በጣም የተልኮሰኮሰ ራስ ወዳድ የሆነ ማይጸልይ ማይመሰክር ማይተጋ ቸርች ለመምጣት ሚሊዮን ጊዜ የሚለመን ለማገልገል ስንት መከራ የሚበላ የመጨረሻው ዘመን ስደት ስለሚበዛ የመጨረሻው ዘመን አይነት ጠንካራ ክርስቲያኖችን ወንድሞች ናቶች የጸና ማለት የጸና ምን ማለት ነው? የጸና ይሰበካል ወንጌል ይሰበካል። ደቀ መዛሙርቱ እንዴት ይኖሩ? ይጽኑ። እስከ መጨረሻ ሚጸናር ሲደናል ምን ያረጋሉ? የመንግስት ወንጌል ሰበከ። መጽናት ማለት on the offensive፣ መጽናት ማለት መስበክ፣ መጽናት ማለት ማገልገል፣ መጽናት ማለት መናገር፣ መጽናት ማለት ለእግዚአብሔር መቆም፣ መጽናት ማለት passionate መሆን፣ መጽናት ማለት vibrant የሆነ ክርስትና፣ መጽናት ማለት በክርስቶስ ፍቅር መጋጋል። ሱኖ ክርስትና ማለት ሱኖ መጽናት ማለት የመጨረሻው ዘመን ምልክት ምን አይነት ነው? የመጨረሻው ዘመን ምልክት ስደትና መከራና ጭንቀትና ስደት መብዛት ነው። ክርስቲያን እንዴት ይኖር? ይጽና። ምን ማለት ነው? ይስበክ። ምን ማለት ነው? ይጽና። ምን ማለት ነው? beyond the fence። beyond the fence። አሜን። እንቀጥላለና የዛሬ 15 ቀን የዛሬ 15 ቀን ትንሽ ደሞ ጠንከር ሳይል አይቀርም ብዬ ነው የምጠረጥረው። ለምን መሰላችሁ? ከዚህ ጋር የተያዘ ስለሆነ አንድ ያያያችሁ ልጸልይ። መከራ አሁን ምናልባት አንዳንዶቻችን እናቀው ይሆናል። አሁን ስደትና መከራ ይኖራል ብሏል አይደል ኢየሱስ? ክላይማክሱ ታላቁ መከራ ይመጣል። ይጣበቃን ብቻ ነው ማለት። ታላቁ መከራ ይመጣል። We call it the great tribulation. The great tribulation. ስለሱ ነው የሚናገረው ጌታ ኢየሱስ ቀጥሎ። ሶሱ ነው የምንማረው። እሱ ነው የምንማረው። በዓለም ላይ ታይቶ የማይታወቅ መከራ ይመጣል። እና አሁን ዛሬ ያየነው ቅርንጫፉን ነው። ከዛ በፊት ግን ብዙ ስደትና መከራ ይኖራል። እስከ ታላቁ መከራ ድረስ ብዙ ስደትና መከራ ይኖራል። ግን ጽኑ። እስከ መጨረሻ የሚጸና ግን እርሱ ይድናል። በስደትና በመከራ ጸንቶ የሚቆም ህዝብ እግዚአብሔር ያርጋችሁ። እንጸልይና እንጨርስ። ጠንካራ አማኝ እንድንሆን አጭር ጸሎት እጸልያለሁ። ባላችሁበት ቦታ ቁጭ በሉ። እግዚአብሔር ይባርካችሁ። ጸልየን ስለሆነ ምን አስነሳችኋለሁ? ያው መነሳት ሲኖርብን ስለምንነሳ ትንሽ ቁጭ በሉና ትንሽ በሰከነ መንፈስ የጌታን ቃል አሰላስለን የሰማነውን እንድንሄድ ማለት ነው። ትንሽ አሰላስለን እንድንሄድ አንገቶቻችንን ዝቅ አድርገን ትንሽ ደቂቃዎች አሉን። ሪስፖንድ አድርገን ነው የምንሄደው ሁሉ ጊዜ እዚህ። ትንሽ አሰላስለን ሪስፖንድ አድርገን እንድንሄድ በእግዚአብሔር ፊት ትንሽ እንድናሰላስል ወንድሞቼና እህቶቼ እንዴው አንቃኝ በሉት እግዚአብሔርን ወገኖቼ። ከተኛ ክርስትና ፍቅሩ ከተቀዛቀዘ ክርስትና በወንጌል ሆኖ የወንጌል ያልሆነ ክርስትና በራስ ጉዳይ ላይ ከተተበተበ ክርስትና እግዚአብሔር እንዲያወጣን የነቃ መንፈስ እንዲሰጠን። ዘመን እያበቃ ነው። ዘመን እያለቀ ነው። ምልክቶች እየተፈጸሙ ነው። ሌላ ምን ልበላቸው ወንድሞቼ ናቶች? ምን ያልተፈጸመ ምልክት አለ? ምን እየተፈጸመ ያልሆነ ምልክት አለ? የሐሰተኞች መብዛት እየተፈጸመ ነው። የጦርነቶች መብዛት፣ የህዝብ በህዝብ ላይ መነሳት እየተፈጸመ ነው። ኢንተንሲፋይድ እየሆነ ይሄዳል። የመከራና የስደት መብዛት ኢንተንሲፋይድ እየሆነ ይሄዳል። እግዚአብሔር ምን ይፈልጋል? የነቃና የጸና ህዝብ እንድንሆን። አትደራደሩ በህይወታችሁ ወንድሞቼ ናቶች። አትደራደሩ በህይወታችሁ። አትደራደሩ በአቋማችሁ። አትደራደሩ በክርስትና ህይወታችሁ። አትደራደሩ በጸሎት። አትደራደሩ ለእግዚአብሔር በመቆም። ይሄ ነው የመጨረሻው የእግዚአብሔር ንግግር ወንድሞቼ ናቶች። በምድር ላይ መብላት መጠጣት ትርፍ ነገር ነው። በምድር ላይ መብላት መጠጣት መኖር መኪና መንዳት ሀብታም ደሃ መሆን ትርፍ ነገር ነው። የታጠቀ ለመጨረሻው ዘመን የተጠበቀ ህዝብ ዘመኑን የሚያውቅ ዘመኑን የሚመረምር ለዘመኑ የሚቆም የጠነከረ ህዝብ አምላካቸውን የሚያውቁ ህዝብ ይበረታሉ ያደርጉማል ተብሎ እንደተጻፈ ለመበርታት ለመጽናት የቆመ ህዝብ እንድንሆን አጭር ጸሎት እጸልያለሁ። አዳዲስ ሰዎች አዳዲስ እንግዶች ተጋብዛችሁ የመጣችሁ ኦንላይን የምትሰሙን ካላችሁ እንጠራችኋለን። ጌታ ኢየሱስ ይወዳችኋል። እግዚአብሔር ይወዳችኋል። እግዚአብሔር ስለሚወዳችሁ ወደ ራሱ ይጠራችኋል። እግዚአብሔር ይወዳችኋል፣ ወደ ራሱ ይጠራችኋል። የመዳን መንገድ ክርስቶስ ነው። መዳን ማለት ከዚህ ሁሉ መትረፍ ማለት ነው። መዳን ማለት ወደ እግዚአብሔር መምጣት ማለት ነው። ወደ ተፈጠርንበት ዓላማ መምጣት ማለት ነውና ወደ ክርስቶስ መምጣት ፈልጋለሁ፣ እየተከተልኩት መኖር ፈልጋለሁ፣ የመጨረሻው ዘመን እንዲመጣልኝ እንጂ እንዲመጣብኝ አልፈልግም የምትሉ የተባረከው ተስፋ እንዲመጣልኝ ናፍቄው እንዲመጣልኝ እንጂ ለፍርድ እንዲመጣብኝ አልፈልግም፣ ከፍርድ ማምለጥ ፈልጋለሁ፣ ክርስቶስን መከተል ፈልጋለሁ የምትሉ ወንድሞች እህቶች ካላችሁ እጆቻችሁን ባላችሁ በቦታ አሳዩኝ። አዲስ ሰው ነኝ፣ ትምህርት ፈልጋለሁ፣ ጸሎት ፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። አምልጡ ከሚመጣው ቁጣ። እግዚአብሔር ይባርክሽ ነው ከፍ አርገ እግዚአብሔር ይባርክ ከፍ አርገ ወንድም እግዚአብሔር ይባርክ ከፍ አርጉት እግዚአብሔር ይባርካችሁ አመልጡ እግዚአብሔር ይባርክ ታንክ ዩ ሶ ማች ያገኛችሁ አላስተና ከፍ አርጉ ጆቻችሁ ሌሎችም ካላችሁ መማር ፈልጋለሁ ማወቅ ፈልጋለሁ ክርስቶስን መከተል ፈልጋለሁ የምትሉ ስማችሁን ሳትሰጡን እንዳትሄዱ አድራሻዎቻችሁን እንወስዳለን እናስተምራችኋለን አብረን ጌታን እንከተላለን ከፍ አርጉ ዝም ብላችሁ የመዳን ሰዓት አሁን ነው የሚለው ቅዱስ መጽሐፍ የመዳን ቀን ዛሬ ነው የመዳን ሰዓት አሁን ነው ክርስቶስ ወደ ራሱ ይጠራችኋልና ክርስቶስን መከተል ፈልጋለሁ ከእግዚአብሔር ጋር ግንኙነቴን ማደስ ፈልጋለሁ የምትሉ ከፍ አርጉ ጆቻችሁን እንዲያዩዋችሁ አስተናጋጆች አድራሻዎቻችሁን እንዲወስዱ እግዚአብሔር ይባርካችሁ ሌሎችም ካላችሁ ውጭም ካላችሁ ላይ መዘኒን ፍሎር ላይ ካላችሁ ጆቻችሁን ከፍ አርጉ እንድናያችሁ ከኋላ በኩልም ካላችሁ ዝምብላችሁ እንዳትወጡ ወንድሞቼ ናቶቼ እግዚአብሔር ይወዳችኋል ወደ ራሱ ይጠራችኋል እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ይላል ክርስቶስ ያሳርፋችኋል ኑ ወደ ኢየሱስ አላችሁ እንደዚህ አይነት አዳዲስ ሰዎች ካላችሁ ከፍ አርጉ ጆቻችሁን አስተናጋጆች ይወስዳሉ አድራሻዎቻችሁን እናልባት ኦንላይን ካላችሁና ስክሪኑ ላይ የምታዩት ስልክ ቁጥር የሚታያችሁ ከሆነ በዚህ ስልክ ቁጥር ስማችሁን ቴክስት ካረጋችሁ እናገኛችኋለን እናስተምራችኋለን አብረን ጌታን እንከተላለን ሶ ስማችሁን እዚህ ቁጥር ላይ ቴክስት አርጉ እዚህም ካላችሁ እናልባት ጆቻችሁን ማውጣት የከበዳችሁ ሰዎች ካላችሁ ይከን ቴክስት ስማችሁን እዚህ ቁጥር ላይና እናገኛችኋለን እግዚአብሔር የተመሰገነ ይሁን ወገኖቼ መጨረሻው ለኛ የክብር ተስፋ ነው መጨረሻው ለኛ ያዲስ ዘመን መምጣት ነው መጨረሻው ለኛ የተባረከው ተስፋችን ነው ክብር ለእግዚአብሔር ይሁን ግን የነቃ ህዝብ ሆኖ መኖር ስንቶቻችሁ እንደምትፈልጉ አላውቅም ወንድሞቼ እህቶቼ የመጨረሻው ዘመን ብዙ ጣጣ አለው ብዙ ችግር አለው ብዙ መከራ አለው ብዙ ስደት አለው ብዙ ረሃብ አለው ብዙ ጦርነት አለው ብዙ መከራ አለው ግን ጸንቼ መቆም ፈልጋለሁ በእግዚአብሔር ፊትና ከመጨረሻ የሚጸና እርሱ ይድናል ተብሎ እንደተጻፈ መጽናት ፈልጋለሁ መቆም ፈልጋለሁ ፍቅራቸው ከሚቀዘቅዝባቸው ሳይሆን ከሚሰናከሉት መካከል ሳይሆን ጸንተው ከሚቆሙት መካከል መሆን ፈልጋለሁ የምንል ቆመን በእግዚአብሔር ፊት እንጸልይና እንጨርሳለን እግዚአብሔር የተመሰገነ ይሁን ጸልያለን በመዝሙርም ሪስፖንድ እናደርጋለን ግን እኔ የስደት መብዛት ሳይሆን የሚያሳስበኝ ያለንበት የስፒሪቹዋል ስትሬንግዝ ያሳስበኛል እንደ ክርስቲያኖች ያለንበት ስፒሪቹዋል ስትሬንግዝ ያ የአባቶቻችን ድፍረትና ግለት በጣም ያሳስበኛል በትንሽ ነገር ከእግዚአብሔር ለመመለስ በትንሽ ነገር በእግዚአብሔር ፊት የሚያኮርፍ ትንሽ ነገር የሚያስደስተው ትንሽ ነገር የሚያስከፋው ከእንደዚህ አይነት ህይወት እግዚአብሔር ያውጣን እግዚአብሔር አለ እግዚአብሔር አለ እነኚህ ምልክቶች የተጨመሩ ይፈጸማሉ በዚህ ዘመንም በእኛ ዘመን አሉ እስከ መጨረሻ የሚያጸናን አምላክ ግን አለ በእርሱ ፊት የመጨረሻ መዝሙርን ዘምርና ዘን ጸሎት ጸልየን እንጨርሳለን ህይወትን ሲሪየስሊ እንድንወስድ ጸልያለሁ። ተጠንቀቁ፣ አትደንግጡ፣ ጽኑ። ይህ ነው እግዚአብሔር የተናገረ። ተጠንቀቁ፣ አትደንግጡ፣ አትናወጡ፣ እስከ መጨረሻ ጽኑ። ከተዳከመ ህይወት አውጣን እግዚአብሔር ሆይ። ልጆች ሆይ የመጨረሻው ሰዓት ነው ተብሎ እንደተጻፈ የምንኖረው በመጨረሻው ሰዓት ነው። ጌታ እግዚአብሔር ሆይ የተባረከውን ተስፋችንን ልናይ የተቃረብንበት ይህ ዓለም ከነጣጣው ከነችግሩ እግዚአብሔር አምላካችን ሆይ የሚያልፍበት የዘመኑ ምልክቶች የማብቂያ ምልክቶች እየተፈጸሙ ያሉበት ዘመን ላይ ነው የምንኖረው። ያንን የአባቶቻችንን ቦልድነስ መልስልን ጌታ። ያንን ድፍረት፣ ያንን ምስክርነት፣ ያንን ወንጌልን ይዞ መውጣት ጌታ እግዚአብሔር፣ ያንን ላንተ ብቻ መኖር መልስልን እግዚአብሔር ሆይ። ከተዳከመ ህይወት ህዝብህን አውጣ እግዚአብሔር ሆይ። ከእንቅልፍ ህይወት እግዚአብሔር ሆይ፣ ከተዘናጋ ህይወት አውጣን እግዚአብሔር ሆይ። ህይወታችንን የምር እንድንወስድ የዘላለም ህይወት የትርፍ ጊዜ እንዳይሆን የዘላለም ህይወት ጌታ እግዚአብሔር ሆይ የሰጠህን የህይወት ጉዳይ የሰንበት ብቻ እንዳይሆን እግዚአብሔር ሆይ፣ የፕሮግራም ብቻ እንዳይሆን ያልፎ አልፎ ብቻ እንዳይሆን የሚለመን ህዝብ እንዳንሆን አቤቱ ጌታ እግዚአብሔር ሆይ። አምላካቸውን የሚያውቁ ህዝብ ይበረታሉ ያደርጉማል የተባለላቸው ህዝብ እንድታረገን እለምናለሁ ጌታ። ይበረታሉ ያደርጉማል፣ ይበረታሉ ያደርጉማል። ይሄ ይሁንልን እግዚአብሔር ሆይ። የዘመኑን ምልክት ማስተዋል ለምን ተሳናችሁ ብሎ ኢየሱስ እንደወቀሰ እንዳንወቀስ ጌታ ሆይ። ዝናብ ይዘንባል ፀሐይ ይወጣል እያለን ግን የዘመኑን መጨረሻ ምልክት ሳናውቅ እንዳንኖር አይኖቻችን የተከፈቱ ይሁኑ። ከመጨረሻው ዘመን ምልክቶች ጠብቀን ታደገን ጌታ ሆይ። ከሐሰተኞች ነቢያት ከሐሰተኞች ሰራተኞች ህዝብህን ጠብቅ እግዚአብሔር አምላካችን ሆይ። በስደትና በመከራ የሚጸና ለአንተ የቆመ እግዚአብሔር አምላክ ሆይ፣ በተረበሸ ዓለም የማይረበሽ በተናወጠ ዓለም የማይናወጥ ምልክቶችን እያየ ለአንተ ጸንቶ የሚቆም ህዝብ እንድታደረገን እጸልያለሁ። ክብር ለአንተ ይሁን እግዚአብሔር ሆይ። እንደዚህ ያሉ ሐሳቦችን ለመማር ጨክኖ በፊት ያለውን ህዝብህን አንተ ባርክ እግዚአብሔር ሆይ። በዚህ በአዳራሽ ውስጥም ከአዳራሽ ውጭም እግዚአብሔር አምላክ ሆይ፣ በግቢ ውስጥ ኦንላይን ሆነው እግዚአብሔር ሆይ እየተማሩ እየተከታተሉ እግዚአብሔር አምላክ ሆይ በአንተ ፕሬዘንስ ውስጥ የነበሩት ሁሉ እየተባረኩ ይሁኑ። የተማርነው የተናገርከን እግዚአብሔር አምላክ ሆይ በልባችን ውስጥ ሰመንትድ እንዲሆን በልባችን ውስጥ እንዲጻፍ እግዚአብሔር አምላክ ሆይ ቃል ትዝታይ ነው ተብሎ እንደተጻፈ ትዝታችን እንዲሆን ስንተኛ እንዲቀሰቅሰን በወሬያችንና በጆካችን መካከል ትዝታችን እንዲሆን እግዚአብሔር አምላክ ሆይ ልንዘናጋ ስንል እንዲያቆመን እግዚአብሔር ሆይ እንዲያነቃን በጌታ በኢየሱስ ስም እለምናለሁ። ለጸሎት አንቃን። ካንተ ጋራ እግዚአብሔር አምላክ ሆይ ተጣብቆ ለመኖር አንቃን እግዚአብሔር ሆይ። በስደት በመከራ በስድብ በመናቅ እግዚአብሔር አምላክ ሆይ የማይሸማቀቅ ጸንቶ የሚቆመውን ህይወት ለእያንዳንዳችን አብዛልን። ክብር ላንተ ይሁን። እነኚህ የሚመጡ የህማማት ሳምንት እግዚአብሔር አምላክ ሆይ ቀናት የተባረኩ ይሁኑ። ኢየሱስን የምናስብበት ምድሪቱ በክርስቶስ እግዚአብሔር አምላክ ሆይ መዓዛና ሽታ የምትሞላበት እግዚአብሔር አምላክ ሆይ የመስቀሉን ምጥና ስቃይህን እግዚአብሔር ሆይ ለእኛ መሆኑን አውቀን የክርስቶስ ኢየሱስ የመስቀሉ ፍቅር በልባችን በመንፈስ ቅዱስ የሚፈስበት ሳምንት እንዲሆን የመስከን ሳምንት እንዲሆን የመረጋጋት ሳምንት እንዲሆን በፊትህ የመሆን ሳምንት እንዲሆን ህዝብህን ላንተ አሳልፈ ይሰጣለሁ በጌታ በኢየሱስ ክርስቶስ ስም።